Наступает катана. Земля для него. Ютуб пятница. Радио. Авианов. Настоящим обмачатым здесь не продам тут. Вот сколько там, и не гонял, и тут рядом с видео объявлено. И тут рядом с видео, зовут Рулит, где цепляется на так куда-то, потом что она сад, пускай худесат. Потом она с ним нет, нет, не совсем не гад. И не сказал, он, я Мария Пруган, Пруган, Джамар.
አንድ ሰው ከልቡ ሳይሆን ካንገት በላይ ወይም የውሸት ለመደለል ወይም ለማስመሰል ብቻ ብሎ የማይሆንና የማይመስል ነገር ሲያደርግ ወይም ሲናገር የማይመስል ነገር ለሚስትህ አትንገር ተብሎ ይተረክበታል። ይህ ተረት የተተረከበት ሰው ምን ያህል ውሸት ይሁን እውነት ማረጋገጫ ባይኖረኝም ባንድ በየጊዜው እየሰከረ በመውደቅ ሚስቱን ባስቸገረ ሰው ነው ይባላል። ሰውየው ታዲያ እንደ ልማዱ አንድ ቀን ሰክሮ ቤቱ ሲገባ ባለቤቱ እሱን ማታ ማታ እየሰከረ ሲመጣና ወድቆ ሲንደባለል ማየትና መስማት ሰልችቷት ኖሮ ራቷን ለብቻዋ በልታ መኝታ ቤቷ ገብታ ባል ቤቱስ ገብቶ መቆም አቅቶት ወለሉ ላይ ሲፈርጥ ተሰማና ያው መከረኛው ባሏ ሰክሮ መሬት ላይ የፈረጠ መሆኑን ገብቷት ምን ነው ወደክ እንዴ ብትለው አይ ሸሚዜን አውልቄ መስቀያ ላይ ሰቅለው ወድቆ ነው ቢላት የማይመስል ነገር ለሚስትህ አትንገር አለች ይባላል። ይታያችሁ ሸሚዝ ከመስቀያ ላይ ወድቆ ወለል ላይ ጧህ ብሎ ሲፈርጥ ታዲያ ሰውየው ሰክሮ መውደቁን ለመደበቅ የማይመስል ነገር ሸሚዜ ነው የወደቀው ብሎ ሲሸመጥጥ ምን ትሉታላችሁ? ነገርን ነገር ያነሳዋል እንዲሉ የማይመስል ነገር ሲነሳ የሚገርመኝ የወያኔ ጀሌዎች ወይም በአሁኑ ጊዜ ስማቸው ኮካዎች ልክ እንደ ውሸታሙ ሰካራም የሚናገሩት የማይመስል ነገር ነው። በነገራችን ላይ ለወያኔ ጀሌዎች በአሁኑ ጊዜ የተሰጣቸው ኮካዎች የሚለውን ስም ወድጀላቸዋለሁ። ታዲያ እነዚህ ኮካዎች በውጭ የሚኖረውንና ለሀገሩ ለወገኑ የሚቆረቆረውን የሀገሩን በደል ዝም ብሎ ማየት ትክክል አይደለም በማለት በደሉን ለማጋለጥ የሚታገለውን በሙሉ እናንተ አውሮፓና አሜሪካ ቁጭ ብላችሁ ይህን ዳህዝብ ልታስጨርሱት ነው ይላሉ። አንዳንድ ጊዜ ደግሞ የዚህን ለሀገሩ የሚቆረቆረውን ዳያስፖራ የተባለውን ኃጢአቱን ከፍ ለማድረግ ሲፈልጉ ደግሞ እናንተ ሃምበርገርና ቺዝበርገር እየገመጣችሁ የሚሉትን ቃላቶች ጨምር ያደርጉበታል። እንግዲህ እነዚህ ኮካዎች ለዛ ለደሃዝ ማዘናቸው መሆኑ የሰፈራችን ባልቴት የነበሩት ነፍሳቸውን ይማርና ማማደዱ የማይሆን ነገርና የውሸት ድጋፍና ምክር የሚሰጥ ሰው ሲያዩ አዛኝ ቅቤ አንጓች ይሉ ነበር። እነዚህም ኮካዎች ይህን የሚናገሩት ለዳው ህዝብ ያዘኑ መስለው የዚህ መንግስት ስልጣን ላይ መቆየት ለጊዜውም ቢሆን ከርሳቸውን ስለሚሞላላቸው ድሃውን ህዝብ እስከ ለተሞቱ ተገዢ ሆኖ እንዲኖር ሲሆን ይህ እንዳይሆን ደግሞ የሚታገሉትን ዳያስፖራዎች ዝም ለማሰኘትና ቅስማቸውን እንዲሰበር ለማድረግ ነው። እውነትማ እንደሚሉት የዳው ህዝብ እንዳያልቅና እንዳይጨረስ ከፈለጉ ለምንድን ነው ይህንኑ ዳያስፖራው አውሮፓና አሜሪካ ቁጭ ብሎ ሲያስጨርሰው ነው የሚሉትን ህዝብ ወያኔ ሲያስረው ከመሬቱ ሲያፈናቅለውና ሲያባረው ሲገርፈው ሲገለው ድምጻቸው የማይሰማው ነው ወይስ ወያኔ እስከሆነ የጨረሰው በብዙ ሺህ የሚቆጠር ህዝብና በእስር ቤት ያጎረው በብዙ መቶ ሺህ የሚቆጠር ህዝብ ከሀገሩ ያፈናቀለው በሚሊዮን የሚቆጠር ህዝብ እንደ ሰው ስለማይቆጠር ነው? ደቡብ አፍሪካ በዘረኞቹ ሰዎቹ የነጮች አገዛዝ ስር በነበረችበት ጊዜ የነጮቹ አስቃባጦች የነበሩ አንዳንድ አድርባይ ጥቁሮች እንደዛሬዎቹ የኛ ኮከዎች ተመሳሳይ ትችት በነጻነት ተዋጊዎቹ ላይ ያቀርቡ ነበር። በተለይም በውጭ ሀገር ተሰደው በፕሮፓጋንዳ እና በማጋለጥ ስራ ትግላቸውን የቀጠሉትን የአፍሪካ ነጻ አውጪ ድርጅት መሪዎች እነሱ ውጭ ተቀምጠው ህዝቡን ለመብት ታገል እያሉ ሊያስጨርሱት ነው ይሉ ነበር። ታዲያ የኛም ኮከዎች ይሄንኑ ሲሉ እንሰማቸዋለን። ድሃው ህዝብ በወያኔ እንዳያልቅና እንዳይጨረስ የምትመኙ ከሆነና ለሆዳችሁ ብቻ ሳይሆን ለእውነትና ለህሊናችሁ ከቆማችሁ አሁን በመግደል በማሰር ከሀገር በማሳደድ ላይ ያለውን ወያኔን ተው በሉት። አሊያ ግን ገዳዩ ቁጭ ብሎ፣ አሳሪው ቁጭ ብሎ፣ ከሀገር የሚያሳድደው ቁጭ ብሎ፣ ዲያስፖራው አሜሪካና አውሮፓ ቁጭ ብሎ ሃምበርገርና ቺዝበርገር እየጋጠ ድሃውን ህዝብ ሊያስጨርሰው ነው ብትሉን ነፍሳቸውን ይማርና የሰፈራችን ባልቴት ማማደዱ እንደሚሉት አዛኝ ቅቤ አንጓች ከመሆን አታልፉ። በነገራችን ላይ አንዳንዶቹ ደግሞ አሉ፣ የሞራሉ፣ የእውቀቱ፣ የችሎታው፣ የድፍረቱ ድሃዎች የሆኑ ስለ ሀገር ስለ ህዝብም ምንም የማይጨነቁ ህሊና ቢሶች ደግሞ የሚሰማቸው ሲያገኙ የወያኔ ተቃዋሚ የሆነውን ሁሉ ማንቋሸሽ የሚወዱና ይህን በማድረግ ራሳቸውን አዋቂ ለማድረግ የሚዳዳቸው፣ እነዚህኞቹ ደግሞ የሚያተኩሩት ተቃዋሚውን በማንቋሸሽና በማናነቅ ነው። ስለዚህም ምን የትኛው ተቃዋሚ አለና ይህ የኢትዮጵያን ህዝብ ቀርቶ ራሱን ነጻ ማውጣት የማይችል ተቃዋሚ እኮ ነው ይላሉ። አንዳንዶቹማ ይህ ሀገርና ህዝብ ቀርቶ ሸሚዙንና ሱሪውን እንኳን ነጻ ማውጣት የማይችል ተቃዋሚ ሲሉ ይሰማሉ። በእነሱ ቤት አነጋገር ማሳመራቸው ነው። እነዚህ የህሊናና የእውቀት ድሃዎች ያላወቁት ግን የናቁት ድንጋይ ቤት እንደሚሰራና የሺህ ኪሎ ሜትር መንገድ ለመጓዝ በአንድ እርምጃ መጀመር እንዳለበት ነው። ባህላችንና ወጋችን ቢያውቁትማ ባተዋጋ እንኳን በልን ዘፍን ዘፍ የአባት ጋሻ ትኳኑ ይርገፍ መባሉ ለምን እንደሆነ ይረዱ ነበር። ግን እኮ እነሱ ራሳቸው ትኳኖች ሆነው እንዴት ትኳን ይርገፍ ይበሉ? እንዴትስ ብለው እንኳን ሊዋጉ እንዘፍን ዘፍ ይበሉ? አይፈረድባቸውም። እኛ ግን እውነትን ይዘን ማንዴላ እንዳሉት ምንም ቢረዝም ረጅሙን የነጻነት ጉዞ እንገፋበታለን። መቼም ወያኔ በኢትዮጵያ ህዝብ ላይ የሚሰራው ወንጀልና ጉድ የማያልቅ ቢሆንም ሰሞኑን ደግሞ በሀገራችንና በህዝባችን ላይ ትርኢት እየተሰራበት ነው። ራሳቸው ገለውና ቀብረው እያለቀሱ ሬሳ ማፋለግን እንደ ቅስና የተካቡት የወያኔ መሪዎች ሰሞኑን አማራና ትግሬን እናስታርቃለን ማለት ጀምረዋል። የአማራና የትግሬ ህዝብ መቼ ተጣሉና ማንሳጣላቸውና ህዝቡን በዘርና በሃይማኖት ከፋፍሎ የአክሱም ሐውልት ለወላይታው ምኑ ነው ያሉት ወያኔዎች፣ ሁሉም በየክልሉ ብለው ህዝቡን እንደ ከብት በቋንቋ ሸንሽነው የከለሉት ወያኔዎች፣ አማራውና ኦሮሞው ከሀያ ዓመት በላይ የሞከሩትን የከፋፍለ ግዛው ፖሊሲ አሸንፎ ደማችን አንድ ነው ስላለ ተበሳጭተው 25 ዓመት የሠራ ነው የከፋፍለ ግዛ ፖሊሲያችን በደንብ ሥራ ላይ አልዋለም ብለው በአደባባይ ብስጭታቸውን ያሳዩ ወያኔዎች ዛሬ አማራና ትግሬን እናስታርቃለን ማለታቸው ይህን መከረኛ ህዝብ ምን ተንኮል አስበውበት ይሆን? ሙስና ሀገራችን እና ህዝቧን የከብት ላንቃ ውስጥ ገብቶ ደም እንደሚጣባ አልቀት በሚያሰቃይበት በአሁኑ ሰዓት ወያኔ ሙስናን እዋጋለሁ በማለት ተሰምተው የማይታወቁ ሰዎች አስሬያለሁ በማለት ላይ ነው። በቢሊዮን የሚቆጠር ብር ዘርፈዋል የሚባሉት እና አቦይ ፀሐዬ እና አቦይ ስብሃት እነ ወይዘሮ አዜብን የመሳሰሉትን በስርቆት ደልበው ቢጠሯቸው የማይሰሙ የወያኔ ዲታዎች ተቀምጠው ማንነታቸው የማይታወቅ ሰዎች ስም እየዘረዘሩ ሌብነትንና ሙሰኝነትን እዋጋለሁ ማለት አሁንም የማይመስል ነገር ለሚስትህ አትንገር ያለችውን የሰካራሙን ሰውዬ ሚስት አባባል ያስታውሰናል። በነገራችን ላይ አንዳንድ አሽሙረኞች እንደሚሉት ከሆነ ታሰሩ የተባሉትን ሰዎች ዝምዝር በመጀመሪያ ጊዜ ሲያዩ 99% የአማራ ተወላጆች በመሆናቸውና የጦር መኮንኖች ሹመት ዝርዝር መስሏቸው አይ አሁንስ የብሔር እኩልነት የመጣ ይመስላል 99% አማራዎች ብቻ ከተሾሙ በቅርብ ጊዜ ውስጥ የአማራ ከፍተኛ የጦር መኮንኖች ቁጥር ከትግራይ ከፍተኛ የጦር መኮንኖች ወገኖቻቸው ጋር ተመጣጣኝ ሊሆን ይችላል ብለው ተደስተው ነበር ነገሩ ያላወቁ አለቁ ሆኖ ነው እንጂ እነዚህ 99% ስማቸው የአማራ ተወላጆች የከፍተኛ መኮንነት ማረግ ያገኙ ሰዎች ሳይሆኑ ሌቦችና በሙስና የተወነጀሉ ግለሰቦች ናቸው ታዲያ እነዚሁ አሽሙረኞች ነገሩ የሹመት ሳይሆን የሌብነትና የሙስና ስም ዝርዝር መሆኑ ሲገባቸው ይህ ዘረኝነት ማቆም የለውም ወይ ሹመት ሲሆን ለነሱ እስርና ውርደት ስደት ለኛ እያሉ እንደገና ማሾፍ ጀምሯል ሌላው ሰሞኑን በህዝባችን ላይ የሚሰራው ትርኢት ወያኔዎች የገንዘብ ችግር ሲደርስባቸው ችግሩን ለመፍታት መውሰድ የጀመሩት በነጋዴዎች ላይ የተጣለው የግብር ክፍያ ነው ምንም ጥናት ሳይደረግ ነጋዴዎቹ እንደሚሉት በግምት ብቻ ይህን ያህል ክፍል በማለት ነጋዴውን ከንግዱ ዓለም ለማስወጣት የሚደረገው ሙከራ ነው ይህን በተመለከተ አሁንም አሽሙረኞቹ እንደሚሉት አንዱን የሬሳ ሳጥን ሻጭ በወር በግምት የአንድ ሺህ ሰው ሬሳ ሳጥን ስለምትሸጥ በዛው መጠን ግብር ክፍል ቢሉት እነዚህ ሰዎች እብዶች መሆን አለባቸው በአሁን ጊዜ ቀርቶ እንኳን በወር አንድ ሺህ ሬሳ ሳጥን ልሸጥ ይቅርና ቅንጅት በምርጫ ዘርሮ አሸንፏቸው ህዝቡን በጨፈጨፉበት ጊዜ እንኳን በወር አንድ ሺህ ሬሳ ሳጥን አልሸጥኩም አለ እያሉ ያሾፋሉ ይባላል ታዲያ የአሽሙረኞቹን አሽሙር ለጊዜውን ተወውና ለመሆኑ ሙስናው ኢትዮጵያ ውስጥ ምን ይመስላል ትግሬና አማራን ማስታረቁ ለምን አስፈለገ በነጋዴዎች ላይ የተጣለው ግብር ምን ይመስላል እነዚህና ሌሎች ጥያቄዎችን እንዲያብራሩልን በዛሬው ፕሮግራማችን ከኢትዮጵያ አንድ እንግዳ ይዘንላችሁ እንቀርባለን ሌሎችም ልዩ ፕሮግራሞች ይዘንላችሁ ቀርበናል እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ
Better. ሐምሌ 23 2009 ዓ.ም። ሰላም ጤና ይስጥልኝ እንደምን አረፈዳችሁ አድማጮቻችን። ይህ በስቶኮልም ስዊድን የሚገኘው የኢትዮጵያ ራዲዮ ድምጽ የለተሰንበት የራዲዮ ስርጭታችን ነው። በዛሬው ዝግጅታችን እንግዲህ የተለያዩ ለእናንተ ይመጣናሉ ያልናቸውን ዝግጅቶች አዘጋጅተናል። ከነዚህ ውስጥም በበረከት የሚዘጋጀው ይሁድ ጨዋታ ፕሮግራማችን አለ። ከዛ በተጨማሪ መግቢያ ላይ አመድ ባስደመጠን ርዕሶች ዙሪያ ላይ ሰፋ ያለ ውይይት ለማድረግ አንድ ምሁር ከሀገር ቤት ስልክ ጥሪ አድርገን እሳቸው ጋር ለመወያየት ተስማምተናል። ጥያቄያችንም ተቀብለው እዚህ ሬዲዮ ላይ ለመገኘት ቃል ገብተውልናል። እጅግ በጣም ነው እናመሰግነው በዚህ አጋጣሚ። ከዚህም በተጨማሪ አሁን ለኢትዮጵያ ውስጥ ባሉት አንዳንድ ሁኔታዎች ዙሪያ ላይ የተለያዩ ርዕሶችን በማንሳት ከእናንተ ጋርም ለመወያየት ዝግጅታችንን ሰድረን ጨርሰን ወደ እናንተ መጥተናል። እኒህና ሌሎችም ዝግጅቶችን ይዘን ለእናንተ ለማቅረብ የዕለቱ ዝግጅታችን አጋፋሪ አህመድ፣ እንዲሁም የስራ ባልደረባዬ ዘውዱ፣ እንዲሁም ከዛ በተጨማሪ በቴክኒኩ እኔም መብራቱ አብረን እስከ ዝግጅታችን እንዘልቃለን። በመሃል ሀገርኛ ሙዚቃዎችን ለእናንተ እያደረሰን እንግዲህ እንጨዋወታለን። የጥያቄ ፕሮግራማችንም ሰዓቱን ጠብቆ ወደ እናንተ ይደርሳል። እናም ሀሳብ አስተያየታችሁን አህመድ ስልክ ቁጥራችን ተነግርልን
0819100 ነው። ከውጭ ከስዊድን ውጭ ለሚደውሉልን 468191000 ነው። በቀጥታ ማዳመጥ ሬዲዮኑን በቀጥታ ማዳመጥ ለሚፈልጉ ደግሞ ራዲዮ ሲድቫስት ማለት በጉግል ውስጥ ገብተው ራዲዮ ሲድቫስት www ራዲዮ ሲድቫስት ፖንት ወይንም ዶት ኤስኢ ቢገቡ ራዲዮ ሲድቫስትን ያገኛሉ። ከዛ ላይቭ ዳይሬክትሊ ማዳመጥ ይችላሉ። ላይቭ የሚለውን ብቻ ከተጫኑ በቀጥታ በአለም ዙሪያ የትም ይሆነው ሊያዳምጡ ይችላሉ።
ያው እንግዲህ እንግዲህ በሰዓት በዕለተ እሁድ ሁሉ ጊዜም ከ10 ሰዓት እስከ 12 ሰዓት ወይም በኢትዮጵያ አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት የሚተላለፈው የኢትዮጵያ ራዲዮ ድምጽ ፕሮግራማችን ማዳመጥ ይችላሉ። ከዛም በተጨማሪ ሐሳብ አስተያየታቸውን በጽሁፍ ለማድረስ ለሚፈልጉ ሰዎች በዌብሳይታችን www.ethiopian.ethiopiancenter.org በመግባት ሐሳባቸውን መስጠት ይችላሉ። በፌስቡክ ፔጃችንም ያላችሁን አስተያየት ጥቆማ፣ እንዲሁም የተለያዩ ሐሳቦችን ማቅረብ ይችላል። እስከ ፕሮግራማችን አብራችሁን ቆዩ። በጀመርነው ሙዚቃ አህመድ ሐሳብ አለ መሰለኝ።
ናም በቀጥታም በከዚሁም ሆነ ከየትም አካባቢ በስልክ ቁጥራችን 19100 እስከ ፕሮግራም ፍጻሜ ድረስ ቢደውሉ ሐሳባቸውን፣ ቅሬታቸውን፣ ደስታቸውን፣ ሐዘናቸውን፣ በፕሮግራሙ ላይ ያላቸውን ተቃውሞ፣ ድጋፍ፣ የፈለጉትን ማረሚያ መስጠት ይችላሉ። በዚህ በጣም ነው ደስ የሚለን፣ ለማደግ እድል ይኖረናል።
እንግዲህ ያው በጀመርናት ሙዚቃ ዘና ብለን እንመለሳለን። እስከ ፕሮግራማችን
ወድጄዋለሁ። በነገራችን ላይ የሙዚቃ ምርጫን ወድጄልሃለሁ። አልተርናቲቭ ሙዚቃ ቢኖ እንደዚህ ደስ ይለኛል።
ያ ታሪካዊም ነው። አሁን ከተለም በቀጠል ቀጠል አድርገን እንግዲህ በታሪክ እናነሳው የአቡነ ጴጥሮስ ታሪክንም እናነሳለንና ምናልባት በዚህ ሬዲዮናችንም እንደዚህ አይነት ለኢትዮጵያ እንቁ የሆኑ ታላላቅ የታሪክ በታሪክ ማህደር ውስጥ በወርቅ ቀለም ተጽፎ የተቀመጡ ሰዎችን በማንሳት እናወሳለን። ከአድማጮቻችን ጋር እንወያያለን እና ያንን ምክንያት በማድረግም ስሜቱን ለመፍጠር በሚለው ነው። አህመድ እስቲ እንግዲህ አድማጮቻችን ያድምጡልንና ከወደዱት ሀሳባቸውን ይስጡ።
በለው በለው ያለችው የጠይም ሸበል በለው እንግዲህ አድማጮቻችን የፕሮግራማችን ጀምሯል እስከ 6 ሰዓት ይከተላል እንደተለመደው የዛሬው የሁድ ፕሮግራማችን በመግቢያው አርስታችን ላይ እንደተከስንላችሁ የተለያዩ አርስቶችን እንዳስሳለን በተለይ ደግሞ ባለሙያ ጋብዘን ኢትዮጵያ ውስጥ ስላለው ሙስና የትግራይ አማራ ማስታረቅ የድርጅቶች መደራደር ወዘተ ሌሎችንም እንዲመልሱልን ሙከራ እናደርጋለን ከዛ በተጨማሪ ያው መብራቱ እንዳለው የበረከትም ጨዋታ ዛሬ ይቀርባል ሌሎችም ውይይቶች ይኖራናል ጥያቄም አለን ሁልጊዜ በየሳምንቱ እየደወሉ ጥያቄ የሚሰጡን አድማጭ አሉን እሳቸው የሰጡንን ጥያቄ እንግዲህ ለአድማጮቻችን እንወረውራለን አድማጮቻችንም እንደምትካፈሉ ባለሙሉ ተስፋ ነን ምንድነው እሱ ትክክለኛውን እንኳን መልስ ባታውቁት ብትሞክሩ ጥሩ ነው መሞከር አይደለም እንዴ ሰው ያለውን ኮረወረ ፈሪያ ይባልም እና የቻላችሁትን ለመመለስ ሞክሩ ነው እንኳን ይሄን ጥያቄ በደንብ ማቀዋል አልመሰለኝም እኔ እንኳን አልደፍርም ለመመለስ ግን ሞክራለሁ ከተፈቀደልኝ ፈቀደልኛል
ያው እንግዲህ ተመስገን ነው
አላቆስጥ ትክላል
አመድ አላቆም ብሏል እንግዲህ ካደጋ ክልል ነጻ ወተናል ማለት ነው አሁን እንግዲህ በዚህ ሳምንት የሚመለሰው ወንድ እንዳል ከዚህ ቀደም ያው ባመድ ዙሪያ ያሉ ሰዎች መረጃ ኪት ያገኙ እንደሆነ አይታወቅም ይሄን ሽልማት ለመውሰድ እንትም ገና አንድ አድማጭ ይሄ ሽልማት አሁንስ በአሰራርታችሁ ጨርሳችሁ ምንድነው ሽልማት
የሬዲዮ አዲስ አመት ላይ ያዩታል እንደዚህ ሰው የተመዝግበው ሶታቸው እንደሞነ ይታያል
ያው እንግዲህ በዚህ አጋጣሚ ያው አመታዊ ዝግጅታችንም እየተቃረበ ነው እንግዲህ ያው ሽር ጉዱ ቀጥሏል
የኢትዮጵያ አዲስ አመት ከሚቀጥለው ሳምንት ጀምሮ እንግዲህ ስለ ዝግጅታችን በሰፊው ውይይት እናደርጋለን ያለው ሁኔታ እናስረዳለን ዝግጅቱ ምን መምሰል እንዳለበት ምን እንዲመስል እንደምንፈልግም ህዝቡ ምን እንዲመስል እንደሚፈልግ እንወያያለን ይሄ ኢትዮጵያ ድምጽ ሬዲዮ ሁልጊዜ የሚሰራው ከህዝብ ጋር ለህዝብ በህዝብ እንዲሆን ነው የሚፈልገው ሌላው ቢቀር ፍላጎታችን ይሄ ነው ሙሉ ለሙሉ እንኳን ባይሳካልን እንዲሳካልን የምንጥረው ይሄን ነው ከህዝብ ጋር ለህዝብ በህዝብ ፕሮግራማችንን ለመስራት ነው እናስበው እንግዲህ ሌላ እናንተ ያዘጋጃችሁት ውይይት አለ መሰለኝ
ያው እንግዲህ ምን በውይይቱ አጠቃላይ እንደተለመደው ሬዲዮናችን እንደሚያደርገው በአግሩስ ባሉት አሁን ሁኔታዎች አንፃር በተለይ አንተ መግቢያ ላይ የምጠቀስከው በኋላ ላይ እንግዳ አርገን ያቀርብናችሁ እናቀርባቸውም ባለሙያና ምሁር የሚሰጡት ሰፋና ጠለቅ ያለ ትንተና አለ። ግን እሱ መሰረት ያደረገ ምንድነው ሀገራችን ላይ ያለው ሁኔታ ምንድነው? በተለይ ደግሞ አማራና ትግሬውን ለማስታረቅ በሚል እንግዲህ አገሩን እንግዲህ ያለምንም ተቀናቃኝ ወንበሩ ላይ ፊት ያለው ህወሓት በዋና ከተማ መዳረሻው መቀሌ ላይ አማራዎችን አይ ዶንት አንደርስታንድ እኔ እነዛ ሰዎች የትኛው ህዝባዊ ክልናን ይዘው እንደሄዱ የትኛውን እርቅ ለማውረድ እንደሄዱ ባልገባን ሁኔታ የተቀመጡበት ስብሰባ ተቀምጠው ሲላቀሱ ከርሞ እንደተለያዩ ሰምተናልና ሪሊ ይሄ እርቅ የሚያስፈልገው በምን አይነት ሁኔታ ነው የሚለውን የተወሰነ
ጥያቄው ደግሞ በህዝብና በህዝብ መካከል ጥላለ ወይ?
ያው እንግዲህ ከዚህ ቀደም
የተጣላው ህዝብና ህዝብ አይደለም። የኢትዮጵያ ህዝብ አማራው፣ ጉራጌው፣ ኦሮሞው፣ ትግሬው፣ ወላይታው፣ ከምባታው፣ ሀዲያው፣ ሶማሌው ተጋብቶ ተዋልዶ ስንት ሺህ አመት የኖረ ህዝብ ነው። አሁንም ያንን ነው የሚፈልገው። እንደሱ ባይሆን ኖሮ እነሱ እንደሞከሩት 25 በዚህ 25 አመት ውስጥ እንደታገሉት የህዝብ እርስ በርሱ ተላልቆ ነበር። ግን ምንድነው ወያኔ አንድ እንትን አለችው ይገልህና ቀብሮህ ካንተ ቤተሰቦች ጋራ እያለቀሰ ያፋልጋል። እነሱ ሁለት ህዝቦች የተለያዩ አካባቢዎችን ያጋጩና በመሃል አስታራቂ ሆኖ እንደገና ይመጣሉ። እንዲህ አይነት ስራ ይሰራሉ። ይሄ ምንድነው የሚሉት የሰማሁት ጭርስ ይላል ወድም ሰላም በኢትዮጵያ አይ ሰላም ኮረደና ሰው ሰርቶ ከበላ ችግር ይመጣባቸው። ስለዚህ ወድ ግዜ ያናከሱ ይያባሉ መኖር ነው የሚፈልጉት።
አንድ ሹም አለ እኔ አሁን በእውነት እጅግ በጣም አሁን ብዙ ሰው እንግዲህ አይተናል በተለያዩ ሚዲያዎች ላይ ሐሳብ ሲሰጥ ነበር። በተለይ አቶ ካሳ ተክለብርሃን ማልቀስን አንስተው እንት ሲሉ ነበር። ሪሊ አቶ ካሳ ተክለብርሃን ስለ አማራውና ስለ ትግራይው ትክክለኛ ስሜት የሚያስነባ ስሜት ካላቸው ይሄ ስርዓት በመጣ አካባቢ በነበሩበት በመስራቅ ኢትዮጵያ በሐረርጌ በጅጅጋ እንዲሁም በዛ አካባቢ የነበረውን ሁኔታ እልቂቱን በዋናነት ከስርዓቱ ጋር አብረው በነበሩበት ሂደት ያዩበት ሁኔታ እና ያኔ የፈጠረው ስሜት ዛሬ ላይ ይሄን ተጋግሎ ነሳቸውን በሚያስለቀስ ደረጃ ከመድረስ በፊት ለውጥ ለማምጣት የሄዱበት ርቀትን ፈትሸውታል የሚለውም ጥያቄ እንድጠይቆኛል። ብዙ ሚሾች አሉ እናነሳለን
በየታችን ነገራችን ላይ የሳቸውን ማልቀስ በተመሰመ እኔ መቼም እኔ ደስ የሚለኝ ይሄ እነዚህ አሽሙረኞች የሚናገሩት አለ ለመሳቅ ከፈለኩ እነሱንም አቶ ማነው ስማቸው ተካሳ
አዎ ካሳ ተክለብርሃን
አዎ ለሁለተኛው ስብሰባ ሲሄዱ ሽንኩርት ከትፈው እንዳይሄዱ የሚሉ ሽንኩርት ከትፈው ገብተው ነው ያለቀሱት እንጂ ከልባቸው አይደለም ማለት ነው። ለማንኛውም እንግዲህ አልማጮቻችን በነገራችን ላይ ሰሞኑን የአቡነ ጴጥሮስ ሙት አመት 80 አይከበራል
ይባላል።
ተከብሯል ማለትም አይቻልም እውነት ለመናገር። ያው እንግዲህ አይወድም ከኔ በስተቀር ሌላ አምላክ አታምልኩ እንደሚለው ፈጣሪ ወያኔዎችም እኔ የምፈልጋትን ብቻ አክብሩ ነው የሚለውና እነዚህንም ኢትዮጵያውያን ወጣቶቹን ይሄን ለማክበር በስም በራሳቸው ተነሳስተው እንትን ያሉትን ሲያባረር ነበር ሲበትን ነበር።
ስለዚህም ይኖራቸው አዲስ ነገርም አይደለም። ከዚህ ቀደም ለግራዚያን ያውልት ያቆመ ስርዓት ከዚህ ቀደም እህት ወንድሞቻችን በሳውዲ አረቢያ በግፍ ሲጨፈጨፉ ያስቆጣቸው ኢትዮጵያውያኖች አትሊስት በሰላማዊ መንገድ ተቃውሟቸውን ለመግለጽ ወደ ሳውዲ አረቢያ ኤምባሲ በሄዱበት ጊዜ የህዝቡን ደብድቦና የገረፈ ከአካባቢው በማባረር ለሳውዲ አረቢያ ያለውን የባንዳዊ አቋሙን እና ድጋፉን የገለጸበት ስሜት እና ሁኔታ አለ። አርበኞች ቀንንም ለማክበር የተሰበሰቡ ወጣቶችም ላይ ምን እንዳደረገ እናቃለና ይህ ስርዓት በተለመደ ሁኔታ ሰሞኑን በነበረው የአቡነ ጴጥሮስን ሙት ዓመት ለማክበር በነበረው ሂደት ላይም ተመሳሳይ አስጸያፊና እጅግ በጣም አሳፋሪ ድርጊቶችን የፈጸመበት ሁኔታ አለ። ያ አሳዛኝ ክስተት ነው። እኛ ግን እንደ ታሪክ ሁልጊዜም ቀደም መጀመሪያ ላይ እንዳልነው በኢትዮጵያ የታሪክ ማህደር ውስጥ በወርቅ ስማቸው በወርቅ ከተጻፉ ትልልቅ ሰዎች ለሀገር ትልቅ ነገር አድርገው ካለፉት የታሪክ ማማዎች ውስጥ አቡነ ጴጥሮስን አንስተን ወያያለን። በዛ ማጋጣሚ ያለም ሎሬት ጸጋዬ ገብረመድህን ስለሳቸው የጻፈበትን ስሜት አንስተን ተወያይተን ግጥሙንም ለአድማጮቻችን መንጋብዝበት ሁኔታ አለ። ግን በዋናነት የለታችን የመጀመሪያው ነገር ምንድነው? ጥያቄያችን ነው። ዘውዱ ደግሞ ይሄን ጥያቄ ዛሬ ከበድ አድርጌዋለሁ፣ ካድመ ከሐሳብ ከሰጠኝም ሰው ጋር በደንብ ተወያይችበታለሁ ይያልክ ነው።
አህመድም ይችላል እንዳይችለው አርጎ ነው መሰለኝ መጣው ነው ደግሞ ደዋውዬ በየአካባቢን ጥያቄ አጣይቄ እመጣለሁ። ቀጥል።
እሺ፣ የዛሬ ጥያቄያችን ትንሽ ረዘም ይላል እና ብዙ የሚፈትን ይመስለኛል። የአፍሪካ አንድነት መስራችና አባት የነበሩት ቀዳማዊ ኃይለ ሥላሴ የአፍሪካ አንድነትን ጽፈት ቤት በአዲስ አበባ እንዲሆን በተወሰነ ጊዜ አንድ ሙሉ ዘመናዊ ህንጻ ከብዙ ካሬ ሜትር ጋር በስጦታ አበርክተዋል። ይህ ዘመናዊ ህንጻ ለአፍሪካ አንድነት በስጦታ ከመሰጠቱ በፊት የሀገሪቱ ልዩ ተቋም በመሆን አገልግሏል። ይህ ተቋም ማን ነው የሚል ነው። ማን ይባላል የሚል ነው። እደግመዋለሁ። የአፍሪካ አንድነት መስራችና አባት ቀዳማዊ ኃይለ ሥላሴ የአፍሪካ አንድነት ጽፈት ቤት በአዲስ አበባ እንዲሆን በተወሰነ ጊዜ አንድ ሙሉ ዘመናዊ ህንጻ ከብዙ ካሬ ሜትር ጋር በስጦታ አበርክተዋል። ይህ ዘመናዊ ህንጻ ለአፍሪካ አንድነት በስጦታ ከመበርከቱ በፊት የሀገሪቱ ልዩ ተቋም በመሆን አገልግሎ ነበር። የዚህ ተቋም ስም ማን ይባላል ነው። አድማጮቻችን እንግዲህ ይሄንን ጥያቄ በስልክ መስመራችን ላይ ከዚህ በፊት እንደምትመለሱት ተሳትፏችሁን እንታረጋግጣለን። የዘወትር ደግሞ ጥያቄያችንን በመላክ የሚተባበረን ሰው አለ፣ እጅግ በጣም እናመሰግናለን።
እንግዲህ ስልካችሁን ማነው መልሳችሁን የምትመልሱት በስልክ ቁጥራችን 0819100 ይሁን 0819100። ከስዊድን ውጭ የምትመልሱ ማለትም ከስዊድን ሀገር ውጭ ያላችሁ በስልክ ቁጥር 468191000 በመደወል መልሶቻችሁን ማሳወቅ ትችላላችሁ።
ጠንክሬ የምሰዋላት ነኝ ክሬስና ግሬ ላቶቹን እቃሎ ማለው አጥብቄ በብርቱ ስለሃገር ፍቅር ገባኝ በእውነቱ ያሉ ሊቆች ይመስክሩ ያንቺ ብዙ ነው ሚስጥሩ አይ ጥቂያለ ፍትንም በጀግንነታቸ አይረሳውም ይነሳል ስማቸው ገባኝ ሀያል ነው ክብራቸው ለውዲቷ ለናት ኢትዮጵያ
ወደ በረከት የመስናኛ ፕሮግራም ያለፈን ነው። የዚህ የበረከት ፕሮግራም ጽሑፍ በመስጠት የተባበረን ወለላይ ማቴዎስን እናመሰግናለን። አሁን ቀጥታ ወደ በረከት የጨዋታ ፕሮግራም እንተላለፋለን።
ወደ ኋላ ልትመለሰን ወደ 38 ዓመት ታሪክ ብሩክ በረከት ዛሬ ለይት ያደረገው ፕሮግራም እንድናየው
የዛሬ 38 ዓመት በልደታ አካባቢ የተከሰተ እውነተኛ ታሪክ ነው። ይሄ ታሪክ በልደታ በሜክሲኮ ሰንጋተራ ስካብነስ ከጦር አይሉ ስከመርካቶ ያሉ ሰዎች በበለጠ ታሪኩን ያውቁታል። ይሄ ታሪክ እውነት የተፈጸመ ስለሆነ ማለት ነው። ይህን ታሪክ በልጅጊያሊ ጥሩ አርጎ ጽፎታል። ለዛሬ ያዘጋጀ ነው ሽጉጤ ደሜ የደም ድምጽ ነው።
እንግዲህ ሽጉጤ ደሜ ነው ታናሳው። ያው ዛሬ 38 ዓመት ልጆቻቸውን በቀሽብር ያጡ እናቶች ታሪክ ወደዛ ነው የሚያጠነጥነው። እንግዲህ በዛ ዘመን ጀምሮ እስካሁን ድረስ ኢትዮጵያ እናቶች ወጣቶችን በመሞት ልጆቻቸውን በመሞት በመቅበር ላይ ነው ያሉት። ይሄን ነገር እንዲያስታውሰን ያደረገው እንግዲህ ሀገራችን ላይ አሁንም ወጣቶች እየሞቱ ነው፣ እናቶችን በሀዘን ውስጥ ይያሉ ያሉበት ፍርሃት ውስጥ ነው ያለ ነው። ይሄ ታሪክ ታዲያ ወደ ኋላ ይወስደናል ማለት ነው።
ወደ ኋላ 38 ዓመት ይወስደናል። ይሄ ታሪክ ግን ዛሬም ያለ ታሪክ ነው። ለኢትዮጵያ እናቶች አዲስ ነገር አይደለም።
ኦኬ።
ሽጉጤ ደሜ የደም ድምጽ። የቀይ ሽብር ድንጋጤ ያለቀቀው የልደታ ኗሪ አምላክ ለዚህ ሁሉ ጉድ መፍረዱ አይቀርም ብሎ እየጸለየ በትግስት የሚጠብቅበት ልደታ ይህንን ንቀት ያደረሰባትን መንግስትን ልኩን ታሳየዋለች የሚል እምነት በህዝቡ ውስጥ ሰፍኖ የነበረበት ወቅት ነበር። ምን ያድርግ ያ ህዝብ ደሃ ነበር፣ ከልደታ በስተቀር ምንም መተማመኛ አለውና። አንድ ቀን ጧት የሚጠበቀው ተአምር ደረሰ። ሰፈሩ ተበጠበጠ። የልደታ ሰው በሙሉ ወደ ሜክሲኮ መሮጥ ያዘ። ጉድ ጉድ ይባል ጀመር። ሜክሲኮ አደባባይ አካባቢ መሬቱ መጮህ ጀመረ። ወሬው አንድ ጊዜ አካባቢውን አጥለቀለቀው። ምንድነው የሆነው ብሎ አንዱ ይጠይቃል። መሬቱ መጮህ ጀምሯል ይላል ከሜክሲኮ አካባቢ የተመለሰው። የምን መሬት ሌላው ይጠይቃል። ጠቅላላው ሜክሲኮ አደባባይን ይዞ ዲ አፍሪካን ይዞ ወደ ታች ደግሞ እስከ ጥይፍ ፋብሪካ አካባቢ መሬት ትጮዋለች። ምን ይያለች ሽጉጤ ደሜ ነኝ ይያለች ወሬው ከቦታ ቦታ እየተዛመተ እንደ ሰደድ ሰዓት ተቀጣጠለ ልደታ የፈረደች የሚለው ቃል እየተባዛ ሄደ ለቅሶ ፊታቸውን ያበለዙ አሮጊቶች ወደ ሜክሲኮ አደባባይ ሲሮጡ እግረ መንገዳቸውን ልደታይን እየተሳለሙ
ልደታይ ፈረደች ፈረደች ፈረደች
በማለት ባጭሩ ምስጋና አቀረቡ የሜክሲኮን ተአምር የሰማበት ጥበቃ ደግሞ ትንግርቱ ሳይሞላ ከእግዚአብሔር ቁጣ ይድን ይመስል ቤቱ ገብቶ በሩን ዘግቶ ከእግዚአብሔር ሊደበቅ ሮጠ ሌላው አከባቢ ደግሞ ልደታ የታምሮ አመች ያልቀል ይባላል ምን ተፈጠረ ደግሞ ይጠየቃል የአምስተኛ ፖሊስ ጣቢያ ፖሊሶች ደግሞ አንፈራም አሉ ይባላል ምኑን ጩኸት የሚሰማበትን ቦታ ላይ ለመቆፈር ለምን የልደታ ቁጣ ነው ብለው የቱ ጋ ነው ቦታው ምን የተወሰነ ቦታ አለ ሁሉም ጋር ይሰማል በቀይ ሽብር የተመቱት ወጣቶች ደም በዝናብ ታጥቦ ምድሩስ ገብቶ ነው ይባላል ዲአፍሪክ ብትሄድ እሱ ነው ሰፈሪያን ብትሄድ ይሰማል ሜክሲኮ ጋር ብትሄድ ይሰማል ሁሉም ጋር ብትሄድ ይሰማል በተለወደ አስፋልት ጠግቆ ወጣ በደንብ ይሰማል ምንድነው የሚለው ሽጉጤ ደሜ ነኝ ነው የሚለው ምን ሆነ መሬት ገባ ሲሉት አላውቅም ሞቼ ሊሆን ይችላል ምንም ነገር አላይም ሁሉም ጨለማ ነው ይላል አሉ ታዲያ ሽጉጤ ደሜ ሰው ይሆን ይሆናል ሳይሞት ሞተ ብለው ቸኩለው ቀበሉት ይሆን አንዱ ይጠይቃል በመቀር ደሞኑ በዛ ሰን በቀይ ሽብር የተገደለ አለ እንዴ ሽጉጤ ደሜ የሚባል በቀይ ሽብር የተገደለ ተፈልጎ ጠፋ ደግሞም እንኳን ስም ስንት ሰው እንደተገደለ በቅጡ ይታወቃል እንዴ ይላል ነው ሌላኛው ደግሞ እስቲ አስቡት እነ ቴድሮስ በላይነ አንጀው እነ ይገረም እነ ከሰተ እነ ለማ እነ መቶ አለቃ ደስታ የገደሉት ከፍተኛ አራትን ተውትና ከፍተኛ 3 ከፍተኛ 2ን ብቻ አስቡት እንኳን መሬት መጮ ከላይ ደማ ለመዝነው ሌላው ደግሞ ይደግፋል ማን ማንን እንደተገደለ ይታወቃል ብለህ ነው ከፍተኛ 3 ቀበሌ 53 ያሉ አቤተኞች ለመሆኑ የገደሉትን ያውቁታል ተንባሆ ሞኖፖል የሚባል ቀበሌ 07 ቢሆን በመደድ አይደለም እንዴት ይገድሉ የኖሩት የዛው ሁላ ሰው ደም ቢጮ ይገርማል እንዴ ስንትናቶች እኮ ናቸው እንባቸው ወደ ሰማይ ረጩት ስንት ሽማግሌ አባቶች እኮ ናቸው ይጦረኛል ያሉት ልጃቸውን ያጡት አሁን ሁላችንም እግዚኦ ማለት ብቻ ነው ለአጥያን የመጣለ ጻድቃን እንዳይቀርፍ ይላል የግዚአብሔር ቁጣን ይፈራ ልደት አንደነሱ ውር አይደለችም ሁሉንም በጅምላ የምትቀጣው እንደ ጋምብለር አቆሳስላ ለማኝ አድርጋ ነው የምትገለው ልደታዬ የምትሰራውን ታውቃለች ብሎ ራሱን ያጥናናል በልደታ ፍርድ የሚተማመነው ሰፈርተኛ ግን እንደሚወራው ከሆነ ልደታ ጋር የተገደሉት በሽጉጥ ነው ደሜ የሚለው ደግሞ የሱን ደም ነው ይባላል ይላል አንዱ እንዲያው የምታውቁ የሰፈሩ ሽማግሌ ልደታን እየሰሩት ንግስት ዘውዲቱ ጥቁር ለብሰው ሲያለቅሱ በህልሜ አይቻለሁ ብለዋል ድርቅ የገባ ጊዜ እኚሁ ሰው ሚኒሊክ ተክዘው አይተዋሉ ነበር ጉድ ነው መቼም ይላል በህልም የሚያየው ደግሞ ይህ የምድር ውስጥ ጩኸት የደርግን ቁጣ ቀስቅሶ ያስጨርሰናል ብሎ የፈራው ደግሞ አሁን ታዲያ መንግስት ምን ሊያደርግ ነው ሲል ሌላ ጥያቄ ያነሳል አየር ወለዶች ከደብረ ዘይት ሊያስመጣ ነው ይባላል ለእንደዚህ አይነት ጉዳይ ይጠቅሙኛል ብሎ ደርግ ቀድሞ ያስለጠናቸው ናቸው ነው የሚባሉ ካለመንጌ የሚያዛቸው የለም ኃይለኞች ናቸው ጉድጓድ ውስጥ እንዳደገው ሻ ገና ሰው ሲጠጋቸው ላይው ላይ ነው አሉ የሚሰፍሩት ይላል በመደነቅ ልደታ ተጨነቀች በተክርስቲያን የሚወደው ሰው ቁጥር ጀመረ ኮሚኒዝምን አንገዳግሎት የነበረው ሃይማኖተኛ ሁሉ ከተደበቀበት ተአምረ ማርያምን ይፈልግ ጀመረ ስምንተኛው ሺህ መድረስ ምልክቶች እንደገና ተጠቀሱ ፍካሪ ኢየሱስ በየቤቱ ተነገረ በየቤተክርስቲያኑ ከዚያም ወራት መከራ በኋላ ፀሐይ ጨልማት ጨረቃም ብርሃኗን አትሰጥም ከዋክብትም ከሰማይ ይወድቃሉ የሰማዮችም ሃያላት ይናወጣሉ በዚህ ጊዜ የሰው ልጅ ምልክት በሰማይ ይታያል የምድር ወገኖች ሁሉ ዋይ ዋይ ይላሉ የሰው ልጅን በታላቅ ኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል መላእክቱንም ከታላቅ የመላእክት ድምጽ ጋር ይልካቸዋል ማቴዎስ 24 ቁጥር 19 የሰው ልብ ሁሉ በፍርሃት ተያዘ። የስምንተኛው መድረስ ምልክት የሆነውን የመሬት ዋይ ዋይ ታጀመረ። በሌላ በኩል ደግሞ የግዙፎች ሁሉ ቁንጮ የሆነው ደርግን ደካማ ሆነ ዝሊፈርደው ስላልቻለ በአምላኩ ያደረገው ጸሎት ስለተሰማለት ህዝቡ ደስ አለው። በጉጉት የተጠበቁት አየር ወለዶችም ማጥተው ድምጽ ወደሚሰማበት የቆሻሻ ትቦ መግባት ፈሩ። የደፈሩት አውቶማቲክ መሳሪያቸውን ይዘው ትንሽ አንገታቸውን ካስገቡ በኋላ እንዳይገቡ ወደ ውጪ የሚገፋቸው ኃይል እንዳለ እየተናገሩ ተመለሱ። ደርግ ግዜረን ኃይል ለመውጋት ልደታን በታንክ ከበበ። በሶስተኛው ቀን በኋላ ድምጹ እየደከመ መጣ። ሰዎች ቢጮሁም መልስ አጡ። ተፈጥሮ በቁጥጥር ስር ሆነች። እግዚአብሔር ፈራ። ደርግ አሸነፈ። የልደታ ነዋሪዎች በተስፋ መቁረጥ ተከበቡ። ግን ልደታን ሂደው መሳለም አላቆሙ። የደርግ ካድሬዎች የእግዚአብሔር ኃይል ውሸት መሆኑን አመኑ። ድምጻቸውን ከፍ አድርገው ሰበኩ። የጸረ አብዮተኞች ሽብር ነው ብለው ተመጻደቁ። በአራተኛው ቀን ከሜክሲኮ በታች ከሚገኝ የቆሻሻ ማስተላለፊያ ትቦ ጥቁር የሆነ ቆሻሻ የለበሰ አንድ ሰው ብቅ አለ። በአካባቢው የሚገኙ ሰዎች ደንግጠው ሮጡ። ሰውየው ወደ ሰው ሲጠጋ ሰው ይሸሸው ጀመር። ፖሊሶች ተጠሩ። እነርሱም ሊጠጉት ፈሩ። አየር ወለዶች ከበቡት፣ ግን ማንም ሊጠጋው አልደፈረም። በሩቅ ድምፅ ማጉያ ማና አንተ ስምህን ተናገር ብለው ለፈፉ። ሽጉጥ የደሜ ብሎ መለሰ። ሆኖም ማንም ሊጠጋው አልደፈረም። አየር ወለዶቹ በደረታቸው ጠመንጃቸውን ወድረው መሬት ለመሬት ተስበው ደርሰው የያዙትን መሬት ላይ አስተኙት። የፊጥኛ አሰሩና በመኪና ጭነውት ሄዱ። በሳምንቱ በፖሊስና አርምጃው ጋዜጣ ላይ አዲስ አበባን ያስጨነቀው ሽጉጤ ደሜ ተያዘ በሚል አነበብን። ሰዓት ላፊ ደርሶበት የሚሮጣው ሽጉጤ ደሜ አብዮት ጥበቃዎችን ለመሸሽ ሲል ዲ አፍሪካ አካባቢ ካለው ትቦ ውስጥ ገብቶ በመደበቅ እስከ ሜክሲኮ ድረስ በትቦ ውስጥ ከሄደ በኋላ ስካሩ ሲበርድለት ሞጫ አጥቶ ሲጮህ እንደነበርና ህዝቡን እንደረበሸ አትቶ ተገቢውን ቅጣት እንደሚቀበልና ለጊዜው ግን የአእምሮ ችግር ሊኖርበት ስለሚችል አማኑኤል ሆስፒታል የሚገኝ ጋዜጠኛው በኩራት ዘገበ። ሽጉጤ ደሜ የሰንጋተራ አካባቢ የቀን ሰራተኛ ሲሆን ደሞዝ ተቀብሎ ውሻ ገዳይ ከሚባል ጠጅ ቤት ገብቶ ጠጥቶ በከፍተኛ ደረጃ ሰክሮ እንደነበርም ተጻፈ። የልደታ ሰፈር ወደ መደበኛ ኑሮዋ ተመለሰች። ልደታና ህዝቧ እንደገና ጸሎት ጀመሩ። ከዚያ በኋላ ሽጉጤ ደሜ የት እንደደረሰ አይታወቅም። ደርግ ግን ከዛ በኋላ 13 ዓመት ሙሉ የሚገድላቸውን ሰዎች ደም ይጮሃል ብሎ ሳይፈራ መግደሉን ቀጠለ። የዛሬ ፕሮግራማችን ይህን ይመስል ነበር። ሳምንት በሌላ ፕሮግራም እስከምንገናኝ መልካም ሳምንት።
ለኢትዮጵያ አንድነት ለኢትዮጵያ ወደፊት ህልውና ሲሉ ህይወትና ነፍሳቸውን አንድኛ ነፍሳቸውን ያለ ስስት ከገብሩ የታሪክ ትልልቅ ቁንጮ ባላባቶች ወይም የታሪክ አባቶች መካከል አቡነ ጴጥሮስን ሳናንሳ ማለፍ የማንችልበት ሁኔታ ነው ያለው። በተለይ ደግሞ የዛሬ 78 ዓመተ ምህረት አካባቢ ጣሊያን ኢትዮጵያን በድጋሚ በወረረበት በተለይም በዓለም ሁኔታ ያ ሁለተኛው ዓለም ጦርነት በተጋጋለበትና በተፋፋመበት ዘመን ጣሊያን ድጋሚ የጎደፈ ታሪክ አሻራውን ሽሮ የዘላለማዊ ቂመኝነቱን ተሸክሞ ኢትዮጵያ ውስጥ የገባበት ጊዜ ነበርና ያንን ነፍጥ ያንን ቅኝ አገዛዝ አስወግዶ ነፃና ለእልልናው የተጠበቀች ኢትዮጵያ ለኛ ዛሬ ላይ ላለነው ትውልዶች እንደዚህ እንደ ዛሬ አገር በተራ በብሔር ከረጢት ውስጥ ሳትገባ እንደ ትልቅ ማዕረግ ተቆጥራ ትታይ በነበረበት ዘመን የትልልቅ አባቶቻችን የታሪክ አባቶቻችን እቺን ሀገር አስጠብቆ ለማቆየት ለኛ ለዛሬው ኢትዮጵያ ብዙ ዋጋ ከፍሏል። ከዚህም ውስጥ አቡነ ጴጥሮስን የመሳሰሉት ትልልቅ ታላቅ ሰዎች አሉ። ዲሁም የዛሬ 78 ዓመት አካባቢ ሰኔ 21 1931 ዓመተ ምህረት ከ 1928 ጀምሮ ጣሊያንን አልገዛም ብለው ማህበረሰቡን በመገዘትና በእንቢባይነት በመቀስቀስ አስጨንቀው የነበሩት አቡኑ በ1928 ከተያዙ በኋላ ሲሰቃዩ ሲገረፉ ቆይቶ በተለይም ደግሞ በ1931 ሰኔ 20 ላይ በግራዚያኒ እና ለሳቸው በሚያጎድዱ ሹምባሾች አማካኝነት በገነተ ልዑል ጉርጓድ ውስጥ ተጨምረው ሲገረፉና ለግራዚያኒ ክዳና ሀገርን ከርተ ለግራዚያኒ ስርዓት ተገዥሁን ማህበረሰቡንም ለስርዓቱ እንዲገዛ ቀስቀስ ሲባል በሞቴ ላይ ነው በኢትዮጵያን ነጻነት አሳልፍ የምሰጠው ብሎምቢ በማለታቸው በነገታው ለት በጥይት ተደብድበው እንዲገደሉ ሆኗል። ታሪክ መዛግብቶችም እንደሚዘግቡት አቡነ ጴጥሮስ የተገደሉት ያው ጣሊያን ባሰለጠናቸው የሰሜን ሰዎች ወንድሞቻችን እንደሆነ ያለም ሮሪት ጸጋይ ገብረ መድን በ ጴጥሮስያችን ሰዓት በሚለው ግጥሙና የመድረክ ቲያትሩ ላይ በደንብ አሳይቶናል። እና እሱም የጻፈበት ሁኔታ ሲያስረዳ የማስተዋቂያ ሚኒስትሩ የነበሩት ክቡር ደጃዝማች ግርማ ተክለሐዋርያት በሚኒስትር ጽፈት ቤታቸው በጊዜው በነበረው ያኔ ያሁን ያለበት የአቡነ ጴጥሮስ ሐውልት አካባቢ ነበርና እዛ ስብሰባ አምሽተው ሲወጡ አንድ ሞቅ ያለው ጀብራሪ ዛንጻ ምንድነው ሐውልቱ ላይ እየሸና ሸና አባhallው አንተ ድንጋይ ወንድሞችህ ጓደኞችህ አሁን በመርሴዲስ ይንፈላሰሳሉ አንተ ድንጋይ ሆነ ቀርታል ሸና አባhallው ብሎ በተሰከረ ኮልታፋ መንፈስ ሲያወራ አይተው ደማቸው ይፈላልና ዘለው ላይ ላይ ከመራሉ እና ያው ቡጢ ከተቃመሱ በኋላ በዛ ስሜት ሆነው ጴጥሮስያችን ሰዓትን እንደጻፉ ለብዙ ታሪክ እንትኖች ተናግሯልና ከዛ ውስጥ እንደመዝጊያነት የጻፏት አንድ ግጥም አለች። እሷን አድምጠን እንግዲህ ያው ወደ ዜና ፕሮግራማችን እናልፋለን። አድማጮቻችን አብራችሁን ቆዩ እስከ ፕሮግራማችን ፍጻሜ።
ሰቆቃወ ጴጥሮስ አይ ምነው መብርሃን ኢትዮጵያን የጨከንሽባት ምነው ቀኝሽን ረሳሻት እስከመቼ ድረስ እንዲህ መቀነትሽን ታጠብቂባት ልቦሻሽን ታዞሪባት ፈተናዋን ሰቃቀኗን ጣሯን ይበቃል ሳትያት አላንቺ እኮ ማንም የላት አውሮፓ እንደው ትናጋዋን በፋሽስታዊ ነቀርሳ ታርሳ ተመሳ በስብሳ ሂትለራዊ እባጭ ጫንቃዋን እንደ ኮረብታ ተጭኗት ቀ كنابلا اونت انداتاي انغتوان قلقل طمززوات نفسان يدطو ياس برككات سلطون بكون مصاغو انات نا فرچه اندالباكن سيرقني يا هيلشي وغاغاني انچي كاتغبي اتراقي برتا بيني مبرهاني قال كداني اندال رسات اندال زنغات ايتوبيان او بتشاين يفراو الششقبت تقاطاهو مصنابت لباطاهو ماما ايتوبيان منفسي تفتتو انداي كدات يسغاهو አዋጅ የመስራች ብዬ የትብት ምግቤን ገድፌ ከናቴ ማህፀን አልፌ በኢትዮጵያ ማህፀን አርፌ ካፈሯ አጥንቴን ቀፍፌ ደሜን ከደሟ አጠንፍፌ ከወዛ ወዟን ቀፍፌ በህፃን እግሬ ድኬባት በህልም አክናፌ ከንፌ እረኝነቴን በሰብሏ በምድሯ ላባ አሳልፌ ከጫጩትና ከጥጃ ከግልገል ጋር ተቃቅፌ በጋው የረኛ አደባባይ ክረምት እንደወዙ ፍሳሽ በገጠር የደመና ዳስ በገደል ሸለቆ አዳራሽ ከቆቅና ከሚዳቋ ከጅግራ ጠረን ስተሻሽ በወንዝ አፋፍ ሀረግ ዝላይ መወርወር መንጠልጠል ጢሎሽ ከፍልፈል ጋር ሩጫ ስገጥም ከቀበሮ ድብብቆሽ ከናዳ ጫፍ ሳር አጨዳ ለግት ላሜ ትንሽ ግጦሽ ለጥጃዬ የሌት ግርዶሽ ለጥማድ በሬዎቼ ራት ለማታቸው ትንሽ ድርቆሽ ለግልገሌ ካውሬ ከለል እማሳው ስር ጎጆ መትከል ለፀሐይ የሾላ ጠለል ለዝናብ የገሳ ጠለል ውሎ የንብ ቀፎ ማሰስ የአበባን ቡጥ ሲፈነዳ የግጦሽ ሳር ሲለመልም ሲሰማሩ ሰደድ ሜዳ አዝመራው ጣል ከምበል ሲል ከብቱ ለሆራ ሲነዳ ፍረስ ግልቢያስ ሸመጥጥ ከወፎች ዜማ ስቀዳ ልቤ በነፋስ ተንሳፎ በዋሽንት ዋይታ ሲከዳ ያቺን ነው ኢትዮጵያ የመላት መብርሃን ረሳሻት ያቺን የልጅነት ምስራች የሕፃንነት ብስራት የሳቅ የፍንደቃ ዘመን የምኞት የተስፋ ብጻት ያቺን የልጅነት እናት አዛኝቱ እንዴት ብለሽ ጥርቶሽሽን ትነክሽባት ስሜን በስምሽ ሰይሜ ባገልግሎትሽ ሰዋትት ከዜማ ቤት ቅኔ ቤት ከድጓ ቤት መጻሕፍት ካንቺ ተቆራኝታ እድሌ ካንቺ ተቆራኝታ ነፍሴ ተቀፈፋ ደጀ ሰላም ከቤተልሔም ቅዳሴ አኮ ቀዶ ቀፎ ዳባ ለብሶ ቅኔ ዘርፎ ግስ ገሶ መቅደስ አጥኖ ማህሌት ቆሞ በልብሰ ተክህኖ አጊጦ በብር አክሊል ተሸልሞ መብርሃኔ አንቺ ጽላት ነፍሴ ላይ በሳት ታትሞ የመናኒው የአባ ተድላ ረድ ሆኜ አብሮኝ ታድሞ ሕይወቴ እምነትሽን ጸንሶ ሥጋ ፈቃዴ ተድሶ ለንጻሽ መዲና ቆሞ ለክብርሽ ድባብ ምሰሶ ስሜን በስምሽ ሰይሜ ሆነሽኝ እምነቴ ፋኖስ ለዋዜማሽ ግሸን ማርያም ለክብርሽ ደብረ ሊባኖስ ስሮጥ በወንበሩ አኖርሽኝ ባንበሳው በቅዱስ ማርቆስ ታዲያን ዛሬ ኢትዮጵያ ስትወድቅ ከምሰጭኝ ለፍርሃት ጦስ ምነው በረኝነት ዕድሜ አይኔን በጓጎጣት የሎስ የጋኔል ጥምባንሳ ከንፎ ወርዶ በጭለማ ብርኖስ ባክሽ መብርሃን ይብቃሽ ባክሽ ምስለ ፍቁር ወልዳ ጽናት ሲጭኝ እንድካፈል የእናቴን ኢትዮጵያን ፍዳ ከነከሳት መርዝ እንድቀምስ ከነደደችበት እቶን የእሷን ሞት እኔ እንድሞታት ገላዋ ገላዬ እንዲሆን አዎን ብቻዬን ነኝ ፈራሁ መጸናበት ልብ አጣሁ ተሸግበት ጥጋጣው ሕፃን ሆኜ የርግብ ጫጩት አንዳንዴ ራብ ሲያዳክማት ችጋሪ ከጎጆዋ ገፍቶ ዛፉ ግርጌ ሲጥላት እናቷ በራ ደርሳላት ባክናፏ ሙቀት ታቅፋት እፍ ያለች ግንባራው ላይ ህይወት ስትነፍስባት ወዲያው ነፍስ ትዘራለች ሽር ብር ትር ያለች ባክሽ አንቺም አትራቂብኝ መብርሃን እናቴ ትንፋሽሽን እፍ በይብኝ ጽናትሽን እፍ በይብኝ ወይም ይችን የሞት ጽዋ ጥላዋ ነፍሴን ካፈናት እንዳልጠጣት አሳልፊያት መራራ ክንፏን ገንጥለሽ ቀጠሮ ቃልዋን ግደፊያት አለዚያም ጽናትሽን ስጭኝ ልጠጣው ኪዳን የውሉን የኔ ፈቃድ እምነትሽ ነው ያንቺ ፈቃድ ብቻ ይሆን እንደ ጳውሎስ እንድጸና በፍርሃት እንዳልታሰር ውስጤ ከሚታገለኝ በሥጋ አውሬ እንዳልታወር ለየለቱ ሞት እንዳልሰንፍ የኪዳኔ ቃል እንዳይነጥፍ ቃልሽ በህሊናዬ ዲብ ኃይልሽ በፋሴ ይረፍ ፍርሃት ቢያረብብብኝም አንቺ ካልሽኝ አልሰጋም ኩርትም ብዬ የችልበት ይሸሸግበት አይጠፋም የግማደ መስቀሌን ጉጥ እታገስበት አላጣም አለዚያም አብቻዬን ነኝ ኢትዮጵያም ያላንቺ የላት አንቺ አጽኚኝ እንድጸናላት አስርጪብኝ የእምነት ቀንጃ ለስጋቴ አጣማጃቻ ለጭንቀቴ መቀነቻ አዎን ብቻዬን ነኝ ፈራው ሸሸግበት ጥግ አጣሁ መጽናበት ልብ አጣሁ 1961 ربنا
ተፈዳጩ አድማጮቻችን ከረፋዶ 11 ሰዓት ሆነ ከኢትዮጵያ ድምጽ ሬዲዮ የሳምንቱ አበይት ዜናዎች ቀጥለው ይሰማሉ። የኢትዮጵያን ሰብአዊ መብቶች ይዞታና አጠቃላይ አስተዳደር ከዩናይትድ ስቴትስ ፖሊሲ ጋር ለመቃኘት ያለመ ረቂቅ ህግ ሰሞኑን በአርቃቂው የኮንግረስ የውጭ ጉዳዮች ኮሚቴ ፊት ቀርቦ ድምጽ እንዲሰጥበት ተደርጎ ሙሉ በሙሉ በስምምነት ተደርሶበታል። ለሙሉ ኮሚቴው ከቀረቡ 9 የህግ ረቂቆች አንዱ የሆነው ውሳኔ 128 የኒው ጀርሲው እንደራሴ ክሪክ ስሚዝና ከ50 በላይ የኮንግረስ አባላት የደገፉት ነው። የውጭ ጉዳዮች ኮሚቴው የአፍሪካ ጉዳዮች ንዑስ ኮሚቴ ሊቀመንበር የሆኑት እንደራሴው ክሪክ ስሚዝ ባሰሙት ቃል ኢትዮጵያ ተቃሚ ወዳጅና ባለም አቀፍ ሰላም ጥበቃ ውስጥ አጋር ብትሆንም እየቀጠሉ ያሉት ሰብአዊ መብቶች ረገጣዎች ፈጽሞ ተቀባይነት የላቸውም ብለዋል። በጸጥታ ኃይሎች የሚፈጸሙ የዘፈቀደ ስርዓቶች፣ ግድያዎች፣ የማሰቃየት አድራጎቶች፣ በመናገርና በመደራጀት ነጻነቶች ላይ የተጣሉ ያሉ ገደቦች፣ በተቃዋሚዎችና በጋዜጠኞች ላይ የሚካሄዱ በፖለቲካ የሚመሩ የፍርድ ሂደቶች፣ የማዋከብና የማሸማቀቅ ድርጊቶች ሪፖርቱን ስታነቡት በኢትዮጵያ መንግስት ላይ የቀረበ ክስ አይነት ነው ብለዋል። በዚሁ የውጭ ጉዳይ ንዑስ ኮሚቴ ባሳለፈው ረቂቅ ህግ በሰሜን ኮሪያ በሂዝቦላና በሌሎች ሀገራት ላይ ተመሳሳይ አንቀጽም ማሳለፉ ተዘግቧል። ኮንግረስማን ክሪክ ስሚዝ እንዳሉት ምንም እንኳን ኢትዮጵያ የአሜሪካ የረጅም ጊዜ ወዳጅ ብትሆንም በተለይ በተቃዋሚ ፓርቲዎች ላይ የወሰደች ያለው ድርጊት እንዲቀጥል አንፈቅድም ብለዋል። አምባሳደር ክሪክ ስሚዝ በፕሮግራሙ ላይ አክለው እንደተናገሩት የኢትዮጵያ ያለው አገዛዝ በኦሮሚያና በአማራ ክልሎች እንዲሁም በተለያዩ አገሪቱ ክፍሎች የሚያደርጓቸው የዘፈቀደ ግድያዎች፣ ስራዎች፣ ማዋከቦች በዝርዝር በአሜሪካ ዓመታዊ የሰብአዊ መብቶች ሪፖርት አያያዝ ላይ በዝርዝር እንደቀረቡ ጠቅሰዋል። ይሄ ውሳኔ 128 የተባለው ረቂቅ ህግ በትልቁ የአሜሪካ ኮንግረስ በቀጣይ ድምጽ እንደሚሰጥበትም ተናግሯል። ገዢው ፓርቲ በነጋዴዎች እየቀረበ ያለውን ጥያቄ ወደ ጎን በማለት የበቀል እርምጃ እየወሰደ ነው ሲሉ ነጋዴዎች መናገራቸው ተዘግቧል። ባለፉት ሁለት ሳምንታት ሲካሄድ የቆየውን የነጋዴዎች አድማ ተከትሎ ገዢው ፓርቲ ችግሩን በውይይት እፈታለሁ በማለት በየሰብሰባዎች ቃል እየገባ ነጋዴዎች ድርጅቶቻቸውን እንዲከፍቱ ለማግባባት ሲሞክር ከቆየ በኋላ ወደ በቀል እርምጃ መግባቱን ነጋዴዎች ገልጻሉ። በጎጃም የተለያዩ ከተሞች ባለስልጣናት ሰሞኑን በተከታታይ ባደረጉ ስብሰባዎች ለነጋዴዎች ጥያቄ አጥጋቢ መልስ እንደሚሰጡ ሲገልጹ ቢቆዩም ሰሞኑን ለነጋዴዎች ያላቸውን ንቀትና ምንም አታመጡም ለማለት የግብር ተመኑን በንግድ ድርጅቶች በርና መስኮቶች ላይ ሲለጥፉ ማርፈዳቸውን ነጋዴዎች ተናግረዋል። ነጋዴዎች በያዙት አቋም በበጽናት ለ7ኛ ቀን አድማውን ያካሄዱ ሲሆን የሌሎች አካባቢ ነጋዴዎችም እንዲተባበሯቸው ጠይቀዋል። በአንድነት ከተነሳ ነጣጥሎ ሊያጠቃን አይችልም የሚሉት ነጋዴዎች በመስራቅ ጎጃም የተለያዩ ወረዳዎች የሚታዩ ነጋዴዎች አንድነት በሌሎችም አካባቢዎች ሊደገም እንደሚገባ ይመሰክራሉ። በሸበል በረንታ እንደተደረገው ሁሉ ከሰሞኑን ከሰዓት በኋላ በሞጣም አንዳንድ ነጋዴዎች ተይዘው እየታሰሩ መሆኑን የአካባቢው ነዋሪዎች ተናግረዋል። በመስራቅ አረጌ በዳዳር እንዲሁም ባለምገና ነጋዴዎች አድማ እየተካሄደ ነው። በዳዳር ሰሞኑን ወረቀቶች መለጠፋቸውን ተከትሎ የወዴድ ባለስልጣናት አድማው እንዳይካሄድ ለማድረግ ወደ አካባቢው ዋቅነታው እንደነበርም ተዘግቧል። በሌላ በኩል ነጋዴዎች ለመብታቸው እንዲነሱ የሚያሳስቡ የጥሪ ወረቀቶች በይርጋለም ከተማ በግድግዳዎችና በመብራት ምሰሶዎች ላይ ተለጥፈው መታየታቸውን ነዋሪዎች ገልጸዋል። ላልመረጥነው መንግስት ግብር አንከፍልም፣ መዘፈቀድ የሚጫንብን ግብርንም አንከፍልም፣ ይህ የግብር ጫና ነጋዴውን ብቻ ሳይሆን ሸማቾቹንም የሚጎዳ በመሆኑ በጋራ እንነሳ የሚሉና ሌሎች መልእክቶች ተላልፈዋል። በዚህ ሳምንት በሐዋሳና በአርባ ምንጭ ከተሞችም ተመሳሳይ የጥሪ ወረቀቶች መበተናቸውም ተዘግቧል። ሰሞኑን በሙስና ወንጀል ተጠርጥረው ከታሰሩት መካከል የአቶ አባይ ጸሐዬ ባለቤት አንዷ ናቸው ተባለ። በሙስና ወንጀል ተጠርጥረው ከታሰሩት መካከል የአቶ አባይ ጸሐዬ ባለቤት እንደሚገኙበት ሲታወቅ ሌሎች ተጨማሪም ሰዎችም በርካታዎችም በቁጥጥር ስር መዋላቸው ተዘግቧል። የደህንነት ምንጮች እንደገለጹት የአቶ አባይ ጸሐዬ ባለቤት ወይዘሮ ሳሌም ከበደ በቁጥጥር ስር የዋሉት ለልጃቸው መልስ በዝግጅት ላይ እንዳሉ ነበር። አቶ አባይ ጸሐዬ በኢትዮጵያ ስኳር ኮርፖሬሽን ዋና ዳይሬክተር እያሉ ባከነ ከተባለው 77 ቢሊዮን ብር ጋር በተያያዘ ስማቸው በተደጋጋሚ እንደሚነሳም ተዘግቧል። ከአቶ አባይ ጸሐዬ ጋር ከፍተኛ ቅርበትና የንግድ ሽርክና አላቸው የሚባሉት አቶ የማነ ግርማይን በቁጥጥር ስር ማዋላቸው ተዘግቧል። የማነ ግርማ የባቱ ኮንስትራክሽን ባለቤት መሆናቸው ሲታወቅ በቀዳሚነት ከተያዙ 34 የሙስና ተጠርጣሪዎች ጋር የታሰሩት ወይዘሮ ሳሌም ከበደ የአቶ አባይ ጸሐዬ ባለቤት ሲሆኑ ከኦሞ ኩራዝ 5 የስኳር ፕሮጀክት ጋር በተያያዘ መታሰራቸው ታውቋል። የባቱ ኮንስትራክሽን ባለቤት አቶ የማነ ግርማይም ከዚሁ ጋር በተያያዘ መታሰራቸው ተዘግቧል። በሙስና ሰዎች መታሰራቸው ይፋ የተደረገው ማክሰኞ ሐምሌ 18 2009 ሲሆን ሴትዮዋ በቁጥጥር ስር የዋሉት ሰኞ ሐምሌ 17 2009 እንደሆነ መረጃዎች አመልክተዋል። ከቅርብ ዓመታት ወዲህ ከአቶ አባይ ጸሐዬ ጋር ተጣምረው በመኖር ላይ የሚገኙት ወይዘሮ ሳሌም ከበደ ቅዳሜ ሐምሌ 15 2009 ዓ.ም ተመረጥ ከቀድሞ ትዳራቸው የፈሩት ልጃቸውን በአዲስ አበባ ሂልተን ሆቴል ደግሰው የዳሩ ሲሆን አቶ አባይ ጸሐዬም በሰርጉ ላይ እንደተገኙ ተዘግቧል። አቶ አባይ ጸሐዬ ባለቤታቸው ከታሰሩ በኋላ የመልስ ፕሮግራሙ ላይ መገኘታቸውም የደህንነት ምንጮቹ ጠቅሰዋል። እርምጃው አቶ አባይ ጸሐዬ ላይ ያልቀጠለው በአንድ በኩል የፓርላማ አባል በመሆናቸው ለመከሰስ መብታቸው ባለመነሳቱ ሊሆን እንደሚችል አንዳንዶች ሲገምቱም ተስተውለዋል። የውጭ ምንጮች እንደሚሉት ከሆነ ግን አቶ አባይ ጸሐዬ ለማስፈራራት እንጂ ለማሰር አቋም እንዳልተወሰደ ተዘግቧል። አቶ አባይ ጸሐዬ ከኢትዮጵያ ስኳር ኮርፖሬሽን የ77 ቢሊዮን ብር ፕሮጀክት ጋር በተያያዘ በርካታ ቢሊዮን ብር በማባከን የሚጠቀሱ በአገሪቱ በግንባር ቀደም ሙሰኝነት የተቀመጡ ቢሆንም በፖለቲካ አሰላለፋቸው የበላይነቱን ወደ ያዘው ቡድን ከተጠጉ ላይጠቁም ይችላሉም ተብሎ ተዘግቧል። በሙስና ወንጀል ውስጥ እጃቸው አለበት የተባሉት ስማቸው ያልተገለጹ ሌሎችም ሰዎች እንዳሉ እየተዘገበ ነው። ይሄው ባሳለፍነው ሳምንት አገዛዙ ካሰራቸው ሰዎች መካከል በአመራርነት የተሰየሙባቸው ድርጅቶች ከአዲስ አበባ መንገዶች ባለስልጣን፣ ከኢትዮጵያ መንገዶች ባለስልጣን፣ ከመታራ ስኳር ፋብሪካ፣ ከገንዘብና ኢኮኖሚ ትብብር ሚኒስቴር፣ ከተንዳው ስኳር ፋብሪካ፣ ከኦሞ ኩራዝ ስኳር ፋብሪካ አመራሮች መሆናቸው ተዘግቧል። አንድ ቻይናዊም የኩባንያ ባለቤት አብሮ መታሰሩ ተዘግቧል። ትናንት ለሀገር ውስጥ መገናኛ ብዙሃን መግለጫ የሰጡት የፌዴራል አቃቤ ሕግ ጌታቸው አምባዬ ጸረ ሰላም ኃይሎችን ለማስደሰት ሲባል የሚኒስቴር አመራሮችና ሌሎችን ከፍተኛ ባለስልጣኖች እንደማያስሩ መግለጻቸው ብዙዎችን እያስገረመ ይገኛል። የህወሀት አባላትና ድርጅቶች የሀገሪቱን ሀብት ያለ ገደብና ያለ ቁጥጥር እየዘረፉ ሌሎችን እንደ መስዋዕት ማቅረብ ከአገዛዙ የተጀመረበትን ተቃውሞ ለማብረድ እንጂ መሰረታዊ ለውጥ ለማድረግ ፍላጎት እንደሌለው እንደሚያሳይም እየተገለጸ ይገኛል። በአማራ ክልል የአጣዳፊ ተቅማጥና ተውከት በሽታ መስፋፋቱ ተገለጸ። በአማራ ክልል በአምስት ዞኖችና 35 ወረዳዎች የአጣዳፊ ተቅማጥና ተውከት በሽታ ተስፋፍቷል ሲሉ ነዋሪዎች ገልጸዋል። በአሁኑ ወቅትም በአንዳሳ፣ ወንቅሸት፣ አቡነሃራ፣ ወረብ ከሚባሉ አካባቢዎች በሽታ ተጠቅተው የመጡ 17 ሰዎች በሆስፒታሉ ተኝተው እየታከሙ መሆናቸው ተዘግቧል። በባህር ዳር ከተማ ወደ አዲስ ዓለም ሆስፒታል ከመጡ ታካሚዎች 15 ሰዎች በወረርሽኙ መያዛቸው መረጋገጡ ለማወቅ ሲቻል በአማራ ክልል ጤና ቢሮ አንድ የስራ ኃላፊ ለመገናኛ ብዙሃን እንደገለጹት የአጣዳፊ ተቅማጥና ተውከት ከተቀሰቀሰባቸው አካባቢዎች 1229 ሰዎች በበሽታው መያዛቸው ተረጋግጧል። ወረርሽኙ በክልሉ 5 ዞኖችና 35 ወረዳዎች መከሰቱን የጤናው ቢሮ ቢገልጽም የዞኖቹ ወረዳዎች ግን ስም ከመጥቀስ ተቆጥቧል። በበሽታው ተይዘዋል ከተባሉ 1205 ታክመዋል ቢባልም በወረርሽኙ ስለሞቱት ሰዎች ሐላፊው ለመናገር እንዳልፈለጉ ከዘገባው ለመረዳት ተችሏል። በአማራ ክልል የኮሌራ በሽታ በብዙ አካባቢዎች መከሰቱንና በርካታ ሰዎችም ከዚህ ጋር በተያያዘ ህይወታቸው ማለፋቸው ባለፈው ጊዜያት ሲዘገብ መሰንበቱ ይታወሳል። ይህም ሆኖ ግን በሽታውን ያጣዳፊ ተቅማጥና ተውከት አተት በሚል ለመሸፋፈን የሞቱ ሰዎች በዚህ ወረርሽኝ ስለመሞታቸው ለመግለጽ አለመፈለጉ አገዛዙ ለህዝቡ ህይወት ደንታ እንደሌለው ያሳያል ሲሉ ምንጮች ጨምረው ተናግረዋል። በሀገር ሽማግሌ ስም መቀሌ ከሄዱት መካከለ አራቱ የተባረሩ የአርበኞች ግንቦት 7 አባላት የነበሩ ናቸው መባሉ ተሰምቷል። ከአርበኞች ግንቦት 7 ድርጅት የተገኘው መረጃ እንደሚያመለክተው የአማራና የትግራይ ህዝብ እናስታርቃለን በማለት ወደ መቀሌ ከተጓዙ የሀገር ሽማግሌ ስም ከተሰጣቸው ሰዎች መካከለ አራቱ በአርበኞች ግንቦት 7 ስር ተደራጅተው ሲሰሩ የነበሩና በኋላ ላይ ህወሓት በሰላይነት እንዲያገለግሉት እንደመለመላቸው ሲታወቅ የተባረሩ መሆናቸው ተገልጿል። አቶ ታያቸው ጥሮና፣ አቶ ሞላ መኮንና፣ አስማራው መኮንንና ሻንቆ ሸባባ የተባሉትን በመድረክ ላይ ይናገሩ የነበሩት በመጀመሪያ ለነጻነት ትግሉ ዋና ተዋናይ ሆነው ከቀረቡ በኋላ የተሰጣቸውን ህዝባዊ አደራ በመተውና የድርጅት ዲሲፕሊን በመጣስ ለህወሓት መረጃ ሲያቀብሉ የነበሩ መሆናቸውን ሲደረስባቸው በማምለጥ ከድርጅቱ የተባረሩ መሆናቸው ንቅናቄው ገልጿል። ግለሰቦቹ በአሁኑ ሰዓት ከፍተኛ ገንዘብ ተመድቦላቸው ከደህንነት አባላት ጋር ምህረት እናሰጣለን በማለት ታጋዮችን በማታለል ለአገዛዙ እጃቸው እንዲሰጡ ለማድረግ እየሰሩ ነው ብሏል። ለግለሰቦቹ ተደጋጋሚ ማስጠንቀቂያ እንደተሰጣቸው የገለጸው ድርጅቱ አሁን ደግሞ የአማራ ህዝብ ወኪል ነን በማለት በቴሌቪዥን እየተናገሩ ነው ይላል። ህዝቡ እነዚህን ግለሰቦች በከሃዲነት በመቁጠር እንዲያገላቸውም ድርጅቱ ጠይቋል። የህወሓትን የበላይነት ለመቀደስ መቀሌ የተገኙት ሀገር ሽማግሌ ስም የተመረጡት ሰዎች አብዛኞቹ ያገዛዙ ደጋፊዎች ወይም አባላት ናቸው። ከወልዳያ ከተማ ከተመረጡት 20 ሰዎች መካከል ብዙዎቹ ያገዛዙ ደጋፊዎች መሆናቸውን በከተማው ህዝብ ዘንድ በደንብ እንደሚታወቅ ከተገኘው መረጃ ተዘግቧል። ከነዚህ መካከል አቶ ጌታቸው ኃይሌ ቤቶችን እየሰራ የሚሸጥ ባለሀብት የባዴን አባል፣ ወሰን መርሶ የባዴን አባልና በከተማው በስልጣኑ ተመክቶ ህንጻ የገነባቱ አህመድ የመቻሪ ሆቴል ባለቤት፣ የኢህአዴግ አባል አቦይ ጸጋይ ቀበሌ ጁገነት ማህበራዊ ዳኛ የህወሓት አባል መሆናቸውን ከዛው የተገኘው መረጃ አመልክቷል። ደም አፋሳሽ ሆኖ የቀጠለውን የጉጂ ዞን ግጭት የአካባቢው ባለስልጣናት እንዳስነሱት ነዋሪዎች እየተናገሩ ነው። ካለፉት 5 ቀናት ጀምሮ በመካሄድ ላይ ባለው ግጭት በርካታ ሰዎች መገደላቸውንና እስከ 1000 የሚጠጉ ቤቶች መቃጠላቸውን የሚገልጹት የአካባቢው ነዋሪዎች ግጭቱን የጉጂ ዞን ባለስልጣናት እንዳስነሱት ይገልጻሉ። በተከታታይ የቀረቡት መረጃዎች እንደሚያሳዩት የአንድ ወገን መረጃዎች ብቻ ማዕከል ያደረገ ነው በማለት ቅሬታቸውንም አቅርበዋል። ነዋሪዎች እንደሚሉት ግጭቱ የጉጂ ዞን ባለስልጣናት በደቡብ ክልል ስር የሚገኙ የኮሬ ማህበረሰብ አባላትን ለማጥቃት ሆን ብለው የቀሰቀሱት ነው። የኮሬ ማህበረሰብ አባላት በቁጥር አነስተኛ መሆናቸውን የሚናገሩት ነዋሪዎች የጉጂ ዞን ባለስልጣናት በደንብ የታጠቁና የሰለጠኑ የኦሮሚያ ልዩ ኃይል አባላትን በማሰማራት ጥቃት እንዲፈጸም አድርገዋል። የኮሬ ማህበረሰብ አባላትም ራሳቸውን ለመከላከል እንዳልቻሉና ከፍተኛ ጉዳት እንደደረሰባቸው ነዋሪዎች ይገልጻሉ። ግጭቱ በደንብ በታጠቀና በተደራጀ መልኩ በዞን አስተዳዳሪዎች መሪነት የሚካሄድ መሆኑን የሚናገሩት የኮሬ ብሔረሰብ አባላት በአሁኑ ሰዓት ከፍተኛ ቁጥር ያላቸው ሰዎች አካባቢያቸውን በመልቀቅ ወደ ተለያዩ አካባቢዎች እየተሰደዱ ነው። ከሁለቱም ወገኖች እስካሁን ከ13 በላይ ሰዎች መገደላቸው ቢገለጽም ቁጥሩ ከዚህ ሊበልጥ የሚችል መሆኑን ነዋሪዎች ይናገራሉ። በመጨረሻም ለኦሮሞ ነጻነት ግንባር መረጃ ታስተላልፋለ በሚል የታሰረው አየለ በየነ በወይኒ ቤት ህይወቱ ማለፉ ተዘግቧል። በእነ መልካሙ ክንፎ የክንፍ መዝገብ ከወንድሙ ቦንሳ በየነ ጋር ከኦነግ ጋር ተባብራቸዋል በሚል ክስ የቀረበበት አየለ በየነ ለ9 ወራት በማዕከላዊ እስር ቤት መቆየቱን ጓደኞቿም ለ18/2009 በዋለው ችሎት ለፍርድ ቤት ገልጸዋል። የጸረ ሽብር ህጉ ከሚፈቅደው ጊዜ በላይ በተጨማሪ 5 ወራት በአጠቃላይ 9 ወራት በማዕከላዊ ምርመራና በእስር ምርመራ ላይ መቆየታቸውን የገለጹት የወጣት አየለ በየነ አባሪዎች ሕክምና ለማግኘት በተደጋጋሚ ያደረገው ሙከራ ባለመሳካቱ ምግብ መመገብ ካቆመ ከ10 ቀናት በኋላ ተዳክሞ ወደ ሕክምና ቢወሰድም ህይወቱ ማትረፍ አለመቻሉን ገልጸዋል። ባለፈው ሰኞ ሐምሌ 17/2009 ህይወቱ ያለፈው ወጣት አየለ ሆን ተብሎ ህይወቱ እንዲያልፍ መደረጉን ለችሎቱ የገለጹት አባሪዎቹ ለራሳቸው ደህንነት እንደሚሰጉ ተናግረዋል። አውቀው ነው የገደሉት፣ እኛንም ይገሉናል ሲሉ ለፍርድ ቤት ተናግረዋል። አንደኛው ተከሳሽ መልካሙ ክንፉ እኛንም ብንሆን ዋስትና የለንም ሲል ስጋቱን ለፍርድ ቤት ገልጿል። የፌዴራሉ ከፍተኛ ፍርድ ቤት 4ኛ ወንጀል ችሎት የ29 ዓመቱ አየለ በየነ ህይወቱ ማለፉን የሚያረጋግጥ ማስረጃ ወይኒ ቤቱ እንዲያቀርብ ለሐምሌ 26/2009 ቀጠሮ መስጠቱ ታውቋል። ታላቅ ወንድሙ በወይኒ ያጣው 3ኛው ተከሳሽ ቦንሳ በየነ አሁንም በወይኒ ሆኖ ፍርዱን በመጠባበቅ ላይ መሆኑ ተሰምቷል። አድማጮቻችን፣ የሳምንቱ አበይት ዜናዎች በዚህ ተጠናቀዋል። መልካም ቆይታ።
እንግዲህ አድማጮቻችን የዜና ወዳ ሰዓታችን ሳንጠብቅ በመቅረታችን ከታን ጠይቃለን። እንግዲህ ዜና ወጃችንን ሰምተናል። ቀጣይ ፕሮግራማችንና የመጅ ፕሮግራማችን ማሳረጊያ የሚሆነው እንደተለመደው የሳምንቱ እንግዳችንን እናቀርብበት ሳል ላይ ደርሰናል። እንግዲህ ሳቸውን እንግዲህ ቀድም አህመድ መግቢያችን ላይ እንደገለጸው አንድ ምሁር የዛሬ እንግዳ አርገን አለ ሀገር ውስጥ ስላለው ሁኔታ አጠቃላይ ሁኔታ ምን ይመስላል እንዴት ይቃኙታል ሚለውን ለመወያየት የስልክ ጥሪ ለማድረግ እየሞከርን ነው። እሳቸው ጋር ተገናኝተን እስከምንመጣ ድረስ አጠር ያለች ሙዚቃ ቆይታ እናረጋለን። አብራችሁን እስከ ፕሮግራማችን ፍጻሜ ድረስ ቆዩ ግብዣችን ነው።
So far
እንግዲህ አድማጮቻችን ያው የዕለቱን ክብር እንግዳ ወይም የሳምንቱን እንግዳችንን ለማግኘት እየሞከረን ነው። ጥሪ እናረጋው አገር ቤት ውስጥ ከመሆኑ አንጻር የስልክ ጥሪዎች ብዙ ጊዜ አገር ቤት ያስቸግራል። ፕሮግራማችንም እንደምታውቁት ብዙ ጊዜ ቀጥታ ስርጭት ነው። ጥያቄና መልሱንም እናረጋው እንግዶቻችንን እንጋብዘው ቀጥታ ነው ለአድማጮቻችንና ያ ስልክ ተስተካክሎልን አየር ላይ እንግዳችን እስከሚገቡ ድረስ ርዕሶቹን ከዚሁ ከስቱዲዮ ከአህመድ ጋር እኔም መብራት ከዘውዱ ጋር አንድ ላይ ሆነን ርዕሶቹን እናያቸዋለን፣ እንጓይባቸዋለን። እናንተም አድማጮቻችን ያላችሁ አስተያየት ጥቆማና እንግዲህ ተጨማሪ ሐሳቦችን በስልክ ቁጥራችን ደውላችሁ ሐሳባችሁን ብትሰጡን ይበልም ያሰኝ ነው። ጥያቄያችንንም ከመግቢያችን ላይ ሰነዝነና ጥያቄ አለች ለሷ መልስ በመመለስ እንግዲህ ለበዝግጅታችን ያመታው ዝግጅታችን ላይ ተሸላሚ መሆን የሚያረጋውን ትኬት እንድትቆርጡ በዚሁን ጋብዛለን። ዘውዱ ሰሞኑን አገራችን ላይ ያለው አቤት ቢያው በዚህና ወጃችን ላይ ተወሰኑትን ለመነካካት ሞክረናልና ያሉት ሁኔታዎች እንዴት ናቸው? አማራና ትግራይው ማህበረሰብ ተጣልቷል፣ መታረቅ አለበት ተብሎ እየተራጨ ነው። እንዴት አየህ ሳምንቱን? እንግዲህ ኢትዮጵያ ውስጥ በየሳምንቱ አዳዲስ አጀንዳዎች ይሰጣሉ። ለዚህ እንግዲህ ይሄ ያልታደለ ማህበረሰብ ነው እኔ የምለው። በዚህ ስርዓት ውስጥ የሚኖር ማንኛውም ማህበረሰብ ቢታደል ኖሮ የተሻለ የዜግነት ክብርም የዜግነት ማዕረግ ማግኘቶ እንደ ኢትዮጵያዊ ክብሩና ወጉ ተጠብቆለት ይኖር ነበር። ግን ይሄ መሆን ባልቻለበት የታሪክ ሂደት ውስጥ ባልተፈጠረ ሁኔታ ሁለት ማህበሮች ወይም ሁለት ብሔሮች ሰጋይተዋል እናስታርቃቸው እየተባለ ሽማግሌ እናስቀምጥ እየተባለ ነውና እንዴት አዩ ይሄን ሁኔታ? አገር ውስጥ ደግሞ የዕለት ግብር ገቢ አዋጅን መሰረት አድርጎ ህዝቡ ባንድነት በተለይም የንግድ ማህበረሰቡ ባንድነት ቆሞ እንቢተኝነቱን በተለይ ደግሞ ኢትዮጵያ ውስጥ የተጣለውን የጊዜ አዋጅን በመጣስ በርግጥ ሳምንት ይቀርታል። በዚህ ምሹ የተወሰነ ብናወራበት ደስ ይለኛል። ሳምንት የሚቀረው እድሜ ነው የሚቀረው ይሄ አዋጅ። እነ ሲራጅ ፈርጊሳ ምን አዲስ ነገር አላቸው? አገራችንስ በቀጣይነት የጊዜ አዋጁ ለውጥ ማምጣት ካልቻለና ህዝባዊ እንቢተኝነቱ የሚቀጥል ከሆነ እንደ አገራችን ወደ ማርሻል ሎው የስርዓት ሂደት ውስጥ ይለወጣል ወይስ እንዴት ነው የሚለውንም አንድ ላይ ብናየው ምንድን ነው? እስቲ ሳምንታችን በምን ውስጥ ነው ያለው? ዘውዱ አህመድም ሀሳብ ብትሰጠን መጀመሪያ ላይ በሰፊ ሄደበታል። በእነዚህ ዙሪያዎች ላይ ብንወያይ እንግዶቻችን እስከሚመጡልን።
እሺ፣ በእርግጥ አሁን የሽምግልናውን ሁኔታ ስናይ አማራና ትግራይ ተጣልተዋል የሚለውን ነገር ስንመለከት ለጸባቸው መንስኤ የሆነው ነገር ምንድነው? ግብአት የሆነው ነገር የሚለው ላይ ትኩረት ነው ማድረግ ያለብን። ግብአት የሆነው ራሱ የትግራይ መንግስት ነው፣ ማለትም ራሱ ኢህአዲግ ያመጣው ነገር ነው ይሄ ነገር። ምክንያቱም አማራን በተለየ መልኩ በማየት አማራን እንደ አጥፊ በማየት እንደ የተለያዩ ብሔሮችን እንደ ጨቆነ አድርጎ በተለያዩ ነገሮች መግለጽ ለህዝቡ ቂመኝነትን ነው ያስተማረው። ምክንያቱም በቀላሉ መውሰድ እንችላለን። አማራና ኦሮሞን ለማጋጨት የተደረገውን ነገር ማስታወስ ይቻላል። አኑሌን ሐውልት የ20 ሚሊዮን ብር አውጥቶ አኑሌን ሐውልት ተክሎ አማራና ኦሮሞዎች ጡት ቆርጦ አማራ ከዚህ በፊት የዛሬ 106 ዓመት ጡትህን ቆርጦሃል ብሎ ኦሮሞን ላይ እንደ አማራ ላይ ቂም ኦሮሞ እንዲይዝ አድርጓል። ይሄ የታወቀ ነገር ነው። አሁንም ደግሞ በአማራና ትግሬ ወይም ደግሞ ትግራያኖች ተጣልተዋል የሚባለው ነገር እኔ አይገባኝም። የጸቡ መነሻው ማን ነው? አስታራቂውስ ማን ነው? ጸቡን አንሺውስ ማን ነው? ነው ትልቁ ጉዳይ። ራሱ እንዲጋጩ የሚያደርግበት ነገር አለው። የሚሰራቸው ፕሮፓጋንዳዎች አሉ። በዚህ በብሔሮች ላይ የሚሰራቸው ነገሮች አሉ። እርስ በርሳቸው እንዳይስማሙ ያደርጋል። የሱን እንደ ስልጣን ማራዘሚያ ይቆጥረዋል። ለሽምግልናም ከላካቸው ሰዎች ብንመለከት ከተመረጡ ሰዎች አማራና ትግሬ እናስታርቃለን ብለው ከተመረጡ ሰዎች መካከል ስንመለከት ወደ መቀሌ ከተጓዙ የሀገር ሽማግሌዎች ስም ከተሰጣቸው ሰዎች መካከል አራቱ ከዚህ በፊት በአርበኞች ግንቦት ሰባት ውስጥ ተደራጅተው ይህን ስርዓት እናስወግዳለን አብረን ብለው ገብተው በኋላ ግን ለወያኔ የስለላ ስራን ሲሰሩ ተገኝተው የተባረሩ ናቸው አራቱ ሰዎች። እነዛ ሰዎች ስም ዝርዝርም ስናይ አቶ ታያቸው ጥሩነ፣ አቶ ሞላ መኮንን፣ አቶ አስመራው መኮንን እና ሻንቆ ሽባባው የተባሉት አሁን ከዚህ ካርበኞች ግንቦት ሰባት የተባረሩ ናቸው ሲሰልሉ ተገኝተው። እዛ ሄዶ ደግሞ ለሽምግልና መስጠት ማለት ምን ማለት ነው? ለገዢው ፓርቲ ነው የሚሰሩት። አብዛኞቹ የተመለመሉትም ደግሞ ከገዢው ፓርቲ አባሎች ነው። ሽምግልና ለማን ነው የሚወግኑት ነው? በሽምግልና የሚታረቀው ህብረተሰብ በምን ምክንያት ነው? ጸቡስ ምንድነው? ሊያስታርቃቸው የሚችለውስ ነገር ምንድነው? ትልቁ ኬዝ ራሱ ነው ያንን መሐላቸው የተፈጠረውን ጥቁር ድንጋይ የፈጠረው ራሱ መንግስት ነው። እኚህ ኢትዮጵያ ውስጥ ከዚህ ስርዓት በፊት እኮ የትኛውን ብሔር ብሔረሰብ ተስማምቶ ነው የሚኖረው? በአንድነቱ ነው፣ በኢትዮጵያዊነቱ ነው የሚያምነው። ነገር ግን እያንዳንዱን ህዝብ ወደ ብሔር ተኮር ነገሮች እንዲመጡ ያደረገው በዚህ በ26 አመት ውስጥ ይሄው ገዢው ፓርቲ ነው። ይሄን አስመልክቶ ደግሞ ዛሬ እናስታርቃለን። ቢታረቁስ ምን አይነት ልብ ነው የሚኖራቸው ነው ማሰብ ያለብን። ይሄ ቅራኔ በዚህ በራሱ ሊፈታ አይችልም። ይሄው መንግስት እዚህ ስልጣን ላይ እንዳል እስካል ድረስ ቤትኛውም ሽምግልና ቤትኛውም አካሄድ ቢካሄድ ይሄ ስርዓት እስካል ወረደ ድረስ የትኛውም ብሔር ከየትኛውም ብሔር እሱ ባለው መንግስት ባስቀመጠው አጀንዳ መሰረት ሊስማማ አይችልም። እና ይሄ ነው የኔንተ
እኔም ይሄን በተመለከተ እንግዲህ አድማጮቻችን በቅድሚያ እንግዳችንን አሁንም ለማስገባት እየታገልን ነው። በመስመሩ ላይ እንግዲህ ሁሉም ሰው እንደሚያውቀው የኢትዮጵያ የእድገት ደረጃ የትና የት መጥቋል ነው የምንባለው። ግን ከአውሮፓ ኢትዮጵያ ስልክ ለመደወል እንኳን ደውሎ በደንብ ለመነጋገር እንኳን አይቻለም፣ ስለማስገባት እንኳን አይቻለም። እስከዚህ ነው የኛ ገንዘቡን የሚያፈሱት መቆጣጠሪያው ላይ፣ ህዝብን ማሰሪያው፣ መግረፊያው፣ ፍርድ ቤት፣ እስር ቤት መስራት፣ እነዚህን ደግሞ የሴኩሪቲ ስራዎች ላይ ነው የሚያውሉት እንጂ የእድገት ስራዎች ላይ እንደማያውሉት ይሄ ደንበኛ ማረጋገጫ ነው። በአሁኑ ጊዜ ሰው ልጅ ከምድር ጨረቃ ላይ መነጋገር በሚችልበት መብረር በሚችልበት ሰዓት እኛ ከአውሮፓና ከአሜሪካ ኢትዮጵያ ደውለን መነጋገር የማንችልበት ሀገር ነው። ይሄን ካልኩ በኋላ እንግዲህ አሁን የተነሳውን ጥያቄ በተመለከተ እሰየው የሚባል ነው። ህዝብ ይነጋገር፣ ምንም ተቃውሞ የለንም። ፍላጎታችንም ህዝብ እርስ በርሱ እንዲዋይ ነው የምንፈልገው። ችግሩ ግን የኛ ተቃውሞ ምንድነው? ይሄ ለአንቲካ ነው የሚሉት፣ ይሄ ለማስመሰል የሚደረግ ነገር የትም አያደርስም። በመጀመሪያ ደረጃ ማን ነው ይሄንን ችግር የፈጠረው? ማን ነው ይሄን ችግር ያመጣው? እንዴ ቁንጮ የወያኔው ቁንጮ አይደሉም እንዴ? ነፍሳቸውን የማረና የትግሬ ምንድነው ሰው አክሱም ሐውልት ለወላይታው ምኑ ነው ያሉን? በዘር በቋንቋ በዘርና በቋንቋ እየከፋፈሉ ህዝብን ልክ እንደ ከብት እየከፋፈሉ ይሄ ያንተ ጉሮኖ ነው ከዚህ አትወጣም አንተም ከዚህ አትወጣም እያሉ ህዝቡን 25 አመት ያሰቃዩት እና እንዲለያይ ያደረጉት እነሱ ናቸው። የትኛው ሀገር ነው? የትኛው ሀገር መሪ ነው? የትኛው ሀገር አመራር ነው ያንዱን ህዝብ ከሌላው ህዝብ ለማጋጨት ሲል ይሄውልህ የዛሬ ስንት መቶ አመት ይሄኛው ህዝብ እንዲህ አርጎ ነበር ይሄው እንደውም ሐውልት ሰራላለሁ ጡት የሴቶችን ጡት ይቆርጥ ነበር እያለ የሚሰራ የትኛው ሀገር መሪ ነው? ኢትዮጵያ ብቻ ለዙም ወያኔ ብቻ ነው ይሄን የሚሰራ። እነሱ ያመጡትን እነሱ እንደዛ አንቹ ታመጪው አንቹ ታሮጪው ነው። እነሱ ያመጡትን ችግር እንደገና መልሰው የህዝብ ችግር አድርገው እነሱ አስታራቂ ሆነው ይገባሉ። ይሄ ነው ወያኔ ጭር ስላልወድም እያጣላች እየገደለች እያለቀሰች የቀበረችበትን ቦታ ያወቀችው ፍለጋ ትሄዳለች። ወያኔ ስራ ይሄ ነው። ገለው ቀብረው ከሟች ቤተሰቦች ጋር እያለቀሱ ሬሳ ይፈልጋሉ። እንዲህ አይነት አጭበርባሪ ወስላታ ስራ የሚሰሩ ያረመኔ ስራ የሚሰሩ ናቸው። እነዚህ ናቸው ወይ የኢትዮጵያን ህዝብ አማራና ትግሬውን ለማነጋገር የሚችሉት? ለምንድን ነው በነገራችን ላይ ሁልጊዜ እንደዚህ አይነት ነገር ሲደረግ የአማራው ተወካይ ነኝ የሚለው መቀሌ ሄዶ ነው እጅ የሚነሳው? ለምንድን ነው ሌላ ቦታ የማይሆነው? ለምን ወደ አማራው ጋር አይመጡም? ለምንድን ነው ሁልጊዜ እነሱ ጋር እየተሄደ ነው እጅ የሚነሳው? ከዚህ በፊት ድንጋይ አስይዘው የት ነው እሱ ልከው ይቅርታ አስጠይቀዋል የስልጣን ሊይዙ አካባቢ። ለምንድን ነው ኦልዌይስ እነሱ ናቸው ይሄን ይደረግ ብለው የሚያዙት? በፈለጉት ነው የሚያዙት ማለት ነው። እንዲህ አይነቱ መቆም አለበት። ይሄ ችግር ደግሞ ከስር ከመሰረቱ ሊቀረፍ የሚችለው ኢትዮጵያዊ በዘርና በቋንቋ ተወስኖ ካንዱ ቦታ አንድ ቤት ቦታ መሄድ የመሄድ መብቱ ሳይወሰን አገሪቷ በሙሉ የኔ ነች ብሎ አማራው ኦሮሞው ጉራጌው ትግራዩ ወዘተ ሁሉም ኢትዮጵያ ጠቅላላ ክልሏ የኔ ነች ብሎ በሰላም ሰርቶ የትም ሄዶ የትም ተናግሮ መብቱንና ቋንቋውን ባህሉን አስከብሮ መኖር ሲችል ብቻ ነው። ይሄን ለማድረግ ደግሞ የሚቻለው ወያኔ ከስልጣን ላይ እስከወደቀ ድረስ ነው። ይሄም የሚመለከት ምክንያት ወያኔ መኖር የሚችለው ሁልጊዜ ሰዎችን በማጣላት ጠላት በመፈለግ ችግር በመፍጠር ስለሆነ እስከመጨረሻው ድረስ ወያኔ ይሄንን ማድረጉን ስለማያቆም ወያኔ መውረድ አለበት። ትግሉ ወያኔን ማውረድ ነው እንጂ ተጣልቶ ማያቀውን ህዝብ አስታርቃለሁ ብሎ ይያጣሉ አስታልቃለሁ ብሎ መሰለፍ አይደለም።
እኔ በዋናነት በጣም ጥያቄ ያረኩት ግልጽ ማድረግ መነጋገር ማህበረሰቡም መፍራት የሌለበት አንዱነት አለ። ኮርነር ማድረግ ያስፈልገው ለምንድን ነው? የትግራይ ማህበረሰብ ከአማራው ማህበረሰብ ጋር ተጣልቷል ብሎ አማራውና ትግራይን ኮርነር ማድረግ ለምን አስፈልገ? በእውነት አሁን በተለይ ደግሞ መረጃ በየጊዜው የሚያገኝ ከኢትዮጵያ ውጪ ያለ ማህበረሰብ እንደ ፍርሃት የሚሆንበት የትግራይ ማህበረሰብ በሌላው በኢትዮጵያኖች እየተጠላ ላይክ ለኢትዮጵያነት ያለው ስሜት ከግምት ውስጥ ምንድን ነው ከስዕል ውስጥ እየወጣ በብሔር ቋጠር ውስጥ እየገባ ያለበት ሁኔታ አለ። የትግራይ ማህበረሰብ ጥቂት ሰዎች ጥቂት በሚባሉ አጥፊዎች እየተበወዘና ስዕሉ እየጠፋ ያለበት ሁኔታ ነው። በእውነት እንደ ጸብም እንደ መጣላትም እንደ ቅራኔም ካየ ነው ይጸቡ በአማራ ብቻ ነው። ኦሮሞ ጋር ችግር የለም። ሌላው ማህበረሰብስ ደስተኛ ነው ባለው ግንኙነት? ለምንድን ነው የሚዋሻው? ለምንድን ነው የሚደበቀው? ይህ ስርዓት ለምን እስከ መቼ ነው በዘር ቋጠሮ በዘር ከረጢት እስከቶ አስሮ የሚያስቀምጠን?
አንዱን ሲያስር አንዱን ሲፈታ እድሜ ልኩን ለመኖር ነው የሚፈልገው። አዎ
በዚህ ሁኔታ ምን ናየው ታሪክ አለ። በታሪክ ሂደት ውስጥ የኢትዮጵያን አንድነት ሸርሽሮ ችግሩስ በመክተት ታሪካዊ ባንዳነቱን አስጠብቆ ይሄድ ያለው አካል የትኛው እንደሆነ ይታወቃል። ይህንን ነገር ችሎ ሌላው ማህበረሰብ በአንድነት ጸንተን እንኖር ከብሔር ልዩነታችን ይልቅ አንድነታችን የጎላ ትርጉም አለው ለኢትዮጵያዊነት የሚጠቅመው ለሚቀጥለው አብዛኛው ማህበረሰብ ካየው በስልጣን ላይ ያሉት እድሜ ጠገብ ናቸው። በቀጣይነት እቺን ሀገር የሚረከበው ወጣቱ ትውልድ ቀጣይ ትውልድ አንዲት ይሆነች በዘር ቋጠሮ የተሰፈረች ሳይሆን አንድነቷ ታሪኳ በተለልቅ መስዋዕትና በአባቶቻችን ተጠብቆ የኖሮችን ሀገር አስጠብቀን ለቀጣዩ ትውልድ በማሳለፍ ታሪካዊ ኃላፊነታችንን ወጣ እየተባለ ባለበት ሂደት ውስጥ ነው ይህ አይነት ችግር እየተፈጠረ ያለው። የነበረው ሂደት ላይ የአማራ ክልላዊ መስተዳድር ፕሬዝዳንት የሆኑት አቶ ደጉ አንዳርጋቸው ፈራታባ ያሉ የተናገሯቸው አንዳንድ ነገሮችም አሉ። ንቀንም አንተዋቸው በተለይ ስርዓቱ በአማራ ክልል ውስጥ በነበረው እንቢተኝነት ያለምንም ሃይባይነት ወጣቶችን ደም በከንቱ እንዳፈሰሰ አምነው ተናግረዋል። ይህ ትልቅ ነጥብ ነው። መንግስትስ በመንግስት ደረጃ ይሄንን ጉዳይ ትልቅ ትኩረት ሰጥቶት ይቅርታ ጠይቆ ማህበረሰቡን ወደ ተቻለ አቅጣጫ መሄድበት ሁኔታ ሳይመቻች ስለ ጸም እናወራበት ሂደት ምንድነው? ያኛውስ ማህበረሰብ ተጎደው ላይክ ይሄ አይነት ደረሰብኝ የሚልበት ሂደት ምንድነው ያለው? ኢሹ እኮ ያለው አሁን ካየው እንደ አጀንዳ ይሰጣል የወልቃይት ጠገዴን የአማራ ማንነትና በዛም ተከትሎ ያሉት ሌላች ጥያቄዎች አሉ። በዛ አካባቢ ያሉት ሁኔታዎች የኢሹ የመጀመሪያ ጥያቄ በተለይ ደግሞ የትግራይ ማነም የህወሓት ወይም የድሮ ትህታትን ማኒፌስቶን ጠንቅቆ ለሚያቅሰው ያንን ሐሳብ ወደ አርቀው ሳይቀብሩ ጥለው ሳይቀብሩ ሳይጨርሱ ይሄ አይነት የርቅ ጥያቄ ማቅረቡ የለበጣ ይመስለኛል።
እንዳጀማመራቸው እኮ በነገራችን ላይ አንድ ጊዜ ዛሬ ልናቀርባቸው የነበረው እንግዳችን የተናገሩት አለ አንተም ታስተውሳለህ። ህወሓት ወያኔ ያለ ጠላት መኖር አይችልም የሚሉት አባባል ነበራቸው። መጀመሪያ ሲመጣ አማራ ጠላቴ ነው አለ። ቀጠለና ያው እንደውም ባጭሩ ኦሮሞ ጠላቴ ነው አለ። ከዛ አማራና ጠላቴ ነው አለ። ሁሉ ጊዜ ጠላት ይኖራል። ከዛ ቀጥሎ ይሄ ጠላቴ ነው፣ ይሄ ጠላቴ ነው፣ ይሄ ጠላቴ ነው፣ ጠባብተኞ ጠላቴ ናቸው፣ ምናምን ሰፊ ትምክተኞ ጠላቴ ነው። ሁሉ ጊዜ ጠላት አለው። አሁንም እኚህ አልካቸው ሰውዬ የአማራው ፕሬዝዳንት ሲናገሩ ለተመለከተ ያሳዝናሉ። ሄደው የሚለምኑ ነው መስለው አይናቸውን በትከታተል የተቆለጨለጩ ወላይ ፊለፊት የተቀመጡን ሰዎች ያዩ ነበር የሚያወሩትና የምናገሩኝ እንትን ይሉኝ ይሆን የሚሉ ይመስላል ለተመለካቸው በተለይ ደግሞ ትርታሪ ላለው ሰው ግን እሳቸው እንዳልከው የተናገሩት አንድ ነገር አለ የንጹህዋን ወገኖች ደም ፈሷል ያ ትክክል አይደለም ብለዋል ግን ሲናገሩ ምንድነው ያሉት ኦልዌይስ ጣላት ይፈልጋሉ ይሄንን ያደረጉት የውጭ በገንዘብ የተገዙ ጥቂት በገንዘብ የተገዙ አይደል እንግዲህ ተመልከት በገንዘብ የተገዙ አገሪቷን ሰላም ለማጥፋትና ለማፈራረስ የተነሱ ሰዎች ናቸው ብለዋል በዛው ንግግራቸው ደግሞ መንግስትም ስራው ትክክል ስላልነበረ ብለዋል ያ ሁሉ ህዝብ ግን መጨረሻ ላይ በሳቸው ድምደማ ይያመኑ የመንግስት ትክክል አለ መስራት የኛ ትክክል አለ መስራት ይያሉ ዞር ብለው ግን ይሄንን ግን ጥፋት እንዲደርስ ያደረጉት በገንዘብ ጥቂት በገንዘብ የተገዙ አገሪቷን ለማፈራረስ የተነሱ የውጭ ኃይሎች ናቸው ምን ያስተውሰኛል መሰለ የማንዴላን የረጅሙ ጉዞ ለጻነት የሚለውን ጉዞ ብታነበው በጣም ኢንተረስቲንግ ነው እኔ አንዳንድ ሳስበው እዛ ላይ ያለውን ማንዴላ የደረሰባቸውን የጥቁር አፍሪካኖች የደረሰባቸውን በደል ሳየው እያንዳንዷ ወንጀል እያንዳንዷ በደል አሁን ኢትዮጵያ ውስጥ የምትፈጸም በመሆኑ እነዚህ ሰዎች ወያኔዎች የነጮቹን የዘረኞቹን አሰራር አንድ በአንድ ስራ ላይ በማዋል ነው ያሉት እና ከዛ ነው ወይ የቆረጁት ወደ ማለት ደርሻለሁ ምን ይላሉ መሰለ የጥቁር አፍሪካውያኖች በሰላማዊ መንገድ ህዝብ ከቤቱ እንዲውል ከስራ እንዲቀር ሱቅ እንዲዘጋ ወዘተ ሲያደርጉ ምን ነበር የሚያሰሩባቸው ከኮሚኒስቶች ጋራ ከኮሚኒስት ዓለም ጋር ተመሳጥረው የዲሞክራሲያዊ መንግስታችንን ህዝብ የበረጠው መንግስታ ያውም ህዝብ የመረጠው የሚሉት 3 ሚሊዮን ምናምን የማይሞሉ ነጮች ከ8 10 ሚሊዮን በላይ የሚሆኑትን ጥቁሮች በባርነት እየገዙ ነው በዲሞክራሲ መንገድ የተመረጠውን ህዝባችን እንት መንግስታችን ለመጣል የሚያደርጉት መሰሪ ስራ ነው ለሰም አሁንም የሚሉት አልፎ ተርፎ ራሳቸውኝ ተሰርተናል የሚሉት ሰውዬ ያማራው ተወካይ እንኳን መጨረሻ ላይ የሚደመድሙት ምንድነው በጥቂት በገንዘብ የተገዙ ሀገራችንን አስተዳደር ለመጣል የሚታገሉ ጣላቶች ናቸው ይሄንን
የከሰከሰ ታኒ ጥያቄ አለኝ እዚህ ጋር አህመድ ይሄ አይነት ህዝባዊ ቢተኝነት አዲስ አይደለም በኢትዮጵያ ታሪክ ሂደት ውስጥ እኔ ብዙ ጊዜ ራሱን ወያኔ ከ26 አመት ታሪክ በኋላም ራሱን የሚያነጻጽረው ከደርግ ጋር ልኬቱን የሚያረጋው ሚዛኑ ስቲል 26 አመት ውስጥ እድገትም የስልጣኔ ባህሪዎችም የማያሳይበት መገለጫው አንዱ ከወደቀ ስርዓት ጋር ራሱን አነጻጽሮ የተሻልኩ ነው ለማለት የሚሞክርበት ሂደት አለ ከዛ ስርዓት አንድ ነጥረ እንለፍና ባሰልሳዎቹ ዘመን ህዝባዊ መንግስት ይቋቋም የሚል ጥያቄን ያቀረበ ማህበረሰብ ጥያቄዎቹ ሊፈታ የሞከረበት ዲሞክራሲያዊን አካሄድ እንኳን አይቶ መርምሮ ከዛ መማር ያልቻለበት ጊዜ ላይ ነው። እዚህ ላይ አሁን ያሉ ወጣቶች የሚያቀርቡት የፍትህ ጥያቄ ነው። የፍትህ መጓደል ጥያቄ ነው። ማንንም አይደለም የሚቀሰቀሰው ስርዓት ብልሹነት ሙሰኝነት ነው። ይሄንን ማህበረሰብ አደባባይ እንዲወጣ ያደርገው ማንንም ኃይል ቀስቃሽ አያስፈልገውም። የስርዓቱ መበላሸት ስርዓቱ ከስሩ ከጅምሩ መሻገቱ ማሳያው ነው። ቀስቃሽ የሚያስፈልጉ ሁኔታዎች አሉ።
ለዚህ ነው እኛም አሁን የምንለው እንዳልከው ሙስናን እንዋጋለን ይያሉ ከዚህም ከዚያም እየተበጣጠሩ አንዳንድ ስሞች በሚያወጡበት ጊዜ የምንለው ምንድነው? የለም ያሳግማቱ ከጭንቅላቱ ነው። የኢትዮጵያ ችግር የተወሰኑ ሰዎች ሙስና መዘፈቅ አይደለም። በሙስና የተዘፈቁ ሰዎችን አንድ ባንድ ንዘርዝር ከተባለ እታች ያለውን ይሄ ትናንሹን እንተውና እላይ ያሉት ከሃስ ከፐ በሙሉ በሙስና የተዘፈቁ ናቸው። ከየጥንቷ ፈርስት ሌዲ ጀምሮ ወይዘሮ አዘብ ጀምሮ እና አቦይ ስብሃት እና አቦይ ፀሐይ እና ምናምን የፈለከውን ጥራ ልጆቻቸው ሳይቀሩ ቢጠሯቸው ሊሰሙ የማይችሉ የደለቡ ከበርቴዎች የሆኑት በሚሰሩት ስራ ደሞዝ ተከፍሏቸው አይደለም። የትኛው የኢትዮጵያ ሰራተኛ ነው የመንግስትም ሆነ የፈለከው ምን ያህል ሚሊዮን ብር ቢያገኝ ነው በየወሩ በየሁለት ወሩ አፍሪካና እንትን አሜሪካና አውሮፓ መንሸራሸር የሚችለው? ያን የመሰለ በአንዳንድ የአሜሪካ ሀገሮች እንኳን የማይታዩ ህንጻዎች ከነ ፑላቸው ማሰራት የሚችለው? የትኛው የደሞዝ ስራ የትኛው ጄኔራል ነው በየትኛው ደሞዝ ነው አንድ ጄኔራል ያን የሚያክል ህንጻ ኢትዮጵያ ውስጥ ሊሰራ የሚችለው? እነዚህ ነገሮች ስታይ ይሄ የሲስተም ለውጥ ነው የሚያስፈልገው ኢትዮጵያ ውስጥ። የ ሰዎች መታሰር መፈታት ምንም የሚያመጣው ነገር የለም። በአሁን ለምሳሌ አቶ አባይ ጻሃዬ በምጥርጣሬ ላይ ናቸው ይሉናል። እኛ ቆይቷል ከተናገርን የስኳር ፋብሪካ ማሰሪያ ወደ 77 ሚሊዮን አይደል ቢሊዮን ብር በመዝረፍ ይጠረጠራሉ ከአባሮቻቸው ጋር ሲባል ሰንታ መተወራ ምንም ነገር የለም። አሁን ነገሩ እየተበላሸ ኢትዮጵያ ውስጥ የነሱ የመቆየት ድላቸው የመነመነች ህዝቡን በየቦታው ያመጸ ሲመጣ ምንድነው የሚያደርጉት? እሳት በማጥፋት ላይ ናቸው። ዝምብ ለማስባል ልክ ለውሻ አጥንት እንደምትሰጠው አይደል አንድ ነገር ይወረውሩና ያንን ህዝብ የተነሳበት ተመልከቱ እንንተናን ኮንትን ይያልነው ነው። ለዛውም ደግሞ አንድ ማምንበት ነገር አለ ከዚህ በፊትም ያየሁት ኢትዮጵያ ውስጥ ያደረገ በፍጹም ወያኔ የራሷን ሰው አታወርድም።
ያው እኔ ምናልባት አመት ይሄንን ሐሳብን ሳጨርስ አድማጮቻችን ጋር ይሄንን ኢሹ አያይዘን እንድታወ አንድት ድምጽ ላሰማና አያይዘን አድማጮቻችንም የሚሉትን እንዲ መስማት ነው። ኳሊ
ውሳኔ ልንሰጥ የሚያስችለን ወቅታዊ የሆነ መረጃ አለን ወይ? እኔ እርግጠኛ ነኝ አሁን ጠቅላይ ሚኒስትር ጽህፈት ቤት ውስጥ እኔ መረጃ አለኝ ብዬ ለመናገር የሚያስችል አፍ የለኝም። ሰዎች በተናገሩት ላይ ተመስርቼ ነው የወሰንኩ ያለሁት እንጂ በጣም ወቅታዊ የሆነ ታች ያለችው መረጃ አግኝቼ በዛ መረጃ ላይ ተመስርቼ ውሳኔ እየሰጠሁ ነው ብዬ ለማለት አልችልም።
እንግዲህ ተመልከት የሀገሪቱ ቁንጮ መሪ የሚባሉት ሰውዬ እኔ ሰዎች ታች ባሉኝ ነው እንጂ ምሰራው ምንም ማቀው ነገር የለኝም ነው የሚሉት። እኚህ ሰው እንግዲህ በ80% ሚሊዮን ህዝብ ላይ የሚወስኑ ናቸው የኢኮኖሚውን የፖለቲካውን የሶሻል ላይፉን። ፈጣሪን እንኳን አይፈሩም እንዲህ ብለው ሲናገሩ መውረድ ነበረብኝ አልቻልኩም ትክክል አይደለም የምሰራው ምንም ማረጃ ሳይኖረኝ ነው እምወስነው በመቶ ሚሊዮን ህዝብ ላይ ከዚህ ይቅርብኝ ወርጃለሁ ቢሉ ያምርባቸው ነበር። ግን ምንድነው የሚያረጉት? ማን ምን ያረጋኛል የፈለኩት ልናገር ነው። ይሄ ደግሞ ማን ነው ቡሜራንጉ እኛ ጋር ነው የሚመጣ አደጋው እንትኑ ችግሩ እኛ ነን። እኛ ዝም ብለን እሱ ያመጣውን እሱ ይመልሰው ነው የምንለው። እኛ የፈለጉትን ሲሉብን ዝም ነው የምንላቸው። ምን ያርጉ እነዚህ ሰዎች? በነገራችን ላይ ስልጣን ባለጌ ነች። ስልጣን ያበላሻል። ትልቅ ስልጣን ደግሞ ትልቅ ብልሹ ያደርጋል። you know የሰው ልጅ ኖርማሊ ከስጋና ከደም የተሰራ እስከሆነ ድረስ ምንም ቢሆን ምንም ስተት መስራቱ አይቀርም። ግን ያንን ስተት እንዳይሰራ የሰራም እንዲታረም ለማድረግ you know እነዚህ ፈረንጆቹ ባላንስን ቼክ የሚሉት አለ። የተለያዩ አስተዳደሮች አንድ መንግስት የተለያዩ እንትኖች አሉት ህጋውጪው ህጋስ ተርጓሚው ህጋስ ፈጻሚው። እነዚህ ሶስቱ ለየብቻ የራሳቸው መብት ከለላቸው ሁሉም አንድ ላይ ከተጠቃለለ ህግም የሚያወጣ አባቱ ዳኛ ልጁ ቀማኛ ነው የሚሆነው። እኔ የፈለጉትን ውሳኔ ስወስን ይሄ ትክክል ነው ትክክል አይደለም ብሎ የሚፈርድብኝ ዳኛ ከለለ ዳኛውን እኔው ራሴ ማዘው ከሆነ ምን ችግር አለብኝ? ምንም እኮ ነገር የለም እንደፈለኩ ነው ማደርገው። አባቱ ዳኛ ልጁ ቀማኛ የሚባለው ልጅ ነው። ኢትዮጵያ ውስጥ ያለው ሁኔታ ይሄ ነው። አልፎ ተርፎ ይቀልዱብናል። እኔ እኮ ሞስንባችሁ እኮ ዝም ብዬ ነው ከመሬት ተነስቼ ነው ምንም ነገር አላውቅም። ግን እናንተን ሞትም ስራትም ፍርድም ስበርድባችሁ ምንም መረጃ ኖሮኝ አይደለም የሚልን ሰው ጠቅላይ ሚኒስትር አድርገን እጅ እንነሳለን። ይሄን የተናገርን እንደሆነ እነዚህ ፖለቲከኞች ሲባል ተሰማለን። ደግሞ ይሄን የሚሉትን አሉ ይሄ አድርባዎች አሉ። ይከብከውሉ የሚያስጠላኝ ለመኖር ሲል የሚያቶፈትፎ ነው የሚያስጠላኝ። የሰው ልጅ አንድ ጊዜ ነው የሚኖረው። መቼ እንደምትኖር መቼ እንደምትሞት አታውቀው። እንደዚህ አይነቱ ነገር በጣም ነው የሚያሳዝን። በመቶ ሚሊዮን ህዝብ ላይ እኮ ነው የምንፈርደው።
ያው በዋናነት እንግዲህ ይሄ የአስተዳደርን መሰረት ያደረገ ትልቁ ችግር መነሻው በግልጽ እየታየ ያለበት ሂደት ነው። መረጃ ማን ነው የሚሰጠው? ከየት ነው የሚመጣው? ይሄ የቀን ግብር አዋጅም እንግዲህ በሰማ በለው በሚሰጥ ግምት የሚወጣ እንትን መሆኑ ማስረጃ ነው። የጠቅላይ ሚኒስትር ጽፈት ቤቱ በሚሰጠው ግምታዊ መረጃዎች ተነስተው ነው እንጂ ስልታዊ ሆነ ዕውቀትን መሰረት ያረገ ዳታዎችን ሰፍሮና ለክቶ ስታቲስቲክሶችን ከግምት ውስጥ አድርጎ የማህበረሰብ ገቢ ወጪን አይቶ ፍትሃዊ በሆነ መንገድ የሆነ ሁኔታ አይደለም። ለዛ ነው ህዝቡም ካቅሜ በላይ ነው በዛጋው ቆም ባለስ አንድ ሱቅ በቀን አንድ ጸጉር ቆራጭ እንዴት ነው 40 ሰው በምን አይነት ሎጂክ ነው ይቆጣል?
እንግዲህ ኢማጂን ካንሰው አይቀር የዚህ የግብሩን ነገር ካንሰው አይቀር የሚያሳዝነው ኢኮኖሚ የራሱ ህግ አለው። ዝም ብለ ተነስተ በላ አንተ እንትን ወስኝ ባለው ክፈል ብትለኝ ያንን መትፈል ስለማልችል ምንድነው ማደርገው አማራጭ ስለሌለኝ ሱቄን እዘጋለሁ ሱቄን መዝጋቴ ማለት ምን ማለት ነው ማአት ነገር ነው ማበላሽው ወንም የሚበላሽው በዛ ህብረተሰብ ውስጥ ቤተሰብን በተለይ እንደ ኢትዮጵያ ባሉ አገሮች መካከል አንድ ሰርቶ የሚኖር ሰው ማአት ቤተሰቦች ነው የሚያስተዳድረው እነዛን ጎዳለው ለመንግስት ሊገባ የሚችለው ኤቨንቹዋሊ የሆነ ቀረጥ አስቀራለው ከኔ ጥቅም በማግኘት የሚተዳደሩ ቤተሰቦች የተለያየ ስራ ይሰሩ እንደነበር በዛ ምክንያት ይተጓጎላል መማሪያ ቆማሉ ልጆች ማአት ነገር ነው you know ይሄ እንትና አለ chain reaction ይፈጠራል ይሄንን እንኳን ቁጭ ብሎ ማሰብ ሲገባ ይሄው አሁን እንግዲህ እንደምንሰማው በየአካባቢው ስታንዳርድ ኢሳት ላይ ሳደምት 1001 አካባቢ ብቻ ወደ 1000 የሚሆኑ ነጋዴዎች የንግድ እንትናቸው መለሱ ምንድነው የሚያሳየን እነዚህ ሰዎች ይቀልዳሉ 100 ሚሊዮን ህዝብ ለነሱ መጫወቻ ነው ቁጭ ብለው ገበጣ ወይም ደሞ የሚሉት ቼዝ እንደመጫወት ነው እስቲ ይሄንን ሞክር ይላል መሞከር ያደርገውናል የሚሞክሩት ደግሞ ለህዝቡ ይጥቅማል ብሎ አይደለም ለነሱ ስልጣን ላይ መቆየት ይጥቅማል ወይ ነው ዛሬ አማራውና ፈጣሪን የማይፈሩ መሆናቸውን የምትታዘበው የነሱ የጸጥታ ኃላፊያቸው በኦፊሻሊ በአደባባይ ወጥቶ በንዴት እንዴት 28 ዓመት የታገልንበትን እነሱ አማራና ኦሮሞ እንዴት አንድ ነን ይላል እኔ እንዴት የት አይነት ሎጂክ ነው ያንድ ሀገር አመራር ህዝቡ እንዲላይልኝ ነው የምፈልገው ጣላት እንዲሆንልኝ ነው የምፈልገው ብሎ በአደባባይ የሚናገር ይሄን ሁሉ ሲል እንኳን እንዲ አረባካቹ የሚል እንኳን የለም በተለይ ማይሃደር አድርባዩ አልሰማሁም አላየሁም አልሚል ነው ልክ እንደዚህ ዝንጀሮቹ አሉ አልሰማም አላይም አልናገርም የሚሉ አሉ የዝንጀሮ ምስሎች አሉ ልክ እንደዛ ነው የሚሆነው ግን የሚያናድደኝ ደግሞ እዚ አውሮፓና አሜሪካ አረንጓዴ ቢጫ ቀይ ለብስና ኢትዮጵያ የኢትዮጵያንትን አለ አይደለም ይሄ ሾፉን ያቺ ግን አረንጓዴና ቢጫ ቀይ የለበሰ ህዝብ ያለባት ሀገር እየመነመነች ልክ እንደ ፍልስጤም ህዝቡ ተበታትኖ መኖሪያ የሚያጣበት ጊዜ ሊኖር ነው you understand ይሄንን እንኳን ማስቆም ባይታገሩ አትሊስት ይሄ ነገር ትክክል አይደለም የሚሉትን ኃይሎች ማንጓጥጥና ማንቋሸሽ ቢተው ጥሩ ነው ሌላው ቢቀር እነሱኮ በጣም ያሳዝነው ጭራሽ ኢትዮጵያ ሀገሬ ወይንም ደሞ የሙዚቃው ስፖርቱ ምናምን ሲነሳ በኢትዮጵያውን ሲያሸንፉ ማሮት በሩጫ ምናምን ሲያሸንፉ ይሄ አረንጓዴ ቢጫ ቀይ ለብሶ ከተማ ምናምን ያቺ ሀገር ግን መጥፋቷ ነው ያቺ ሀገር መጥፋቷ ነው ኦኬ ያቺ ሀገር እንዳጠፋ ምን ማድረግ አለብን ምንም ነገር ምንም እነዚህ ስዊድኖች የዛሬ 100 አመት ስደተኞች ነበሩ አሜሪካን ተሰደው በረሃብ ስንት ደሞ ያው በአይሮፕላን አይደለም እንዳሁኖቹ ገንዘብ እየተሰጣቸው በዘመድ በምን እንደሚመጡት አይደለም 3 ወር በመርከብ እየተጓዙ የሚበሩት አጥቶ አሜሪካን ሄደው የኖሩ ናቸው ኦኬ አሁን እነዚህ ሰዎች ሰርተው ነው የነሱ ተወካዮች የፖለቲካ ተወካዮቻቸው ሰርተው ለፍተው ነው ይቺን ሀገር እኛን እንደምንስከመቀበል ድረስ እንድትችል ሀብታም ያደረጓት ይሄንን ማድረግ ካልቻለን እኛ አሁን ያለ ነው ይሄንን ማድረግ ካልቻለን ያቺ ሀገር የሰውን ባዶ ተሆናለች አሁን እንደውም አንድ ኢትዮጵያዊ ከጎተንበርግ ዩኒቨርሲቲ የጥናት ጽሑፍ አቅርቧል የጥናት ጽሑፍ ዝም ብሎ የተራ ጽሑፍ ሳይሆን የጥናት ጽሑፍ ኢትዮጵያ ላይ የኢንተሌክቹዋሎችን ጄኖሳይድ ተጀምሯል
ይላል ሲስተማቲክ ጄኖሳይድ
አዎ በጣም የሚያሳዝን ነው ይሄን እንኳን መናገር አንችልም እኮ ይሄን ብንናገር እነዚህ ፖለቲከኞች ይሄ አንጓጣጩ ይሄ አድርባዩ ገና ለገና ኢትዮጵያ ሄጄ በየቡና ቤቱ እጨፍርበታል ያን ደሃዝ አሳየዋለሁ ምን ያህል እኔ ገንዘብ እንዳለኝ ያንን ለማለት የሚፈልገው ሰውነቱን ይረሳ አውሬ ህዝብ እኔ በጣም ያሳዘነኛል እኔ ለኢትዮጵያ ህዝብ አላዝንም ለእንደዚህ አይነቱ አድርባይ ነው ማለት ነው
እንግዲህ ያው በተደጋጋሚ ሁሉ ጊዜ ምን ነው ይሄ ስርዓት ያለበት ይሄ ስርዓት ብልሹነት ማህበረሰቡ ይረዳል ያቃል ማለት ትልቅ ትኩረት መሰጠት ያለበት አሁንም በዚህ ሬዲዮ ማድማጮቻችን ግምት ውስጥ ማስገባት ያለባቸው የለውጥ ሂደት ውስጥ ምን ያክል ተሳታፊ ሆነናል ይሄ ለውጥ ይሄ ስርዓት ቀርቶ ከፊት ለፊታችን ላይ ካለው ትልቅ አደጋ በተለይ በዘር ቋጠሮ ተሸፍኖ ሊመጣ የሚችለውን አደጋ አደባባይ በመውጣት ያለ ፍርሃት ሳንሰስት ለዚች ሀገር ቀጣይነት የራሳችን ድርሻ መወጣት ያለብን ወሳኝ ጊዜ ላይ ነው ያለነው ብዬ ነው ማስበው። የአማራና የትግሬው እኔ የብሔር ጸብ አለም ብዬም በግሌ ማምን አይደለም። ኢትዮጵያ ውስጥ ያለው የፍትህና የሥርዓት ያስተዳደር ድክመትና ከርቀት ያለፈ ሙሰኝነት ነው። ይሄ ደግሞ በተወሰኑ መስተአዩ አንተን ነው ይሄ ግሩፖች ነው መላቾ ነው። እንደ ታሪክ አጋጣሚ ከአንድ ብሔር የምጡ እንጂ ግሩፖች ዘራፊ ማፊያዎች እንጂ አንድም ብሔር የመወከል አቅምና ስልጣን የሌላቸው ሰዎች ናቸው። ይህ ማህበረሰብ ከአንዱ ብሔር ጋር ምንም ጸብ ችግርም ያለበት የሚል እምነትም ያስተምሮትም የለኝም። ይበግል
ያንንማ በ25 አመት ያንን እየተደበደበ ሁሉ አልቀበልም ብሎ ቁጭ ብሏል። ምንም ማስረጃ ያስፈልግም። ኢትዮጵያ ህዝብ አንድ ነው። የፈለገ አክራሪ የፈለገ ጠባብ ሰው የፈለገ ጠባብ ብሔረተኛ የፈለገውን ቢል ኢትዮጵያዊ አንድ ነው። እንግዲህ በመሳሪያ ኃይል አስገድደው እንትን ያሉት እንደሆነ እናያለን።
ያው እንግዲህ ያው ፍትህ የሚያስፈልገው ለቅሶ የሚያስፈልገው ለነ ንግስት ለነ ሃሊማና ለነ ኢየሩሳሌም ነው። በየተለያየ እስር ቤት ውስጥ ፍትሃዊነትን በመጠየቃቸው ብቻ ሴትነታቸው ከክብር በታች ወርዶ ለስርዓቱ አጎብዳጆች ስሜት መወጫ ያው ሰውነታቸው ወደ ከፍተኛ ሀዘን ይስማኛል። ይሄንን ስል መለቀስ ካለበት ለነሱ ነው። የዛሬ ፕሮግራማችን ሰዓት ይገድበናል ይመስለኛል።
ከዛ በፊት ግን ቃል እንገባለን በሚቀጥለው ሳምንት የዛሬው እንግዳችንን ይዘን እንደገና ለመቅረብ እንሞክራለን።
ያው እንግዲህ ዘውዱም ጥያቄያችን መልስ ለመስጠት ትንሽ ይሄ ጉዳይ ያዘንና ዘገየን። ተደጋጋሚ ስልክ ቁጥሮች ስልኮችም ይመጡ ነበርና
ስልኮች ነበሩ
ሰዓት ገደበን መሰለኝ ማቅረብ አልቻልንም። አድማጮቻችን ይቅርታ ጠይቅና የሚቀጥለው ሳምንት በደንብ እናውሳው እንዴት ይሻላል? 20 ሰከንድ
አዎ የሚቀጥለው ሳምንት እናውሳለን።
እንግዲህ እስከ ሳምንት መልካም ሳምንት እንላችኋለን። የዛሬውን እንግዳችንን በሚቀጥለው ሳምንት ይዘን ለማቅረብ እንሞክራለን። ጤና ይስጥልን።